ያስጥልንና መጥቶችን ይህ የምታደምጡት በስቶኮል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኢትዮጵያዊነት ስሙ ባያምርም ሞክሬው ባላቅም ሐሺሽ ነው፣ ሱስ ነው ኢትዮጵያዊነት።
በፍቅር ተብታማ አንድነት ስትዘምር ረሳ ቋንቋ ብሄ ትናደ የዘር ድንበር ለማ በልባችን የኛ ኢትዮጵያዊ ክ ትኖራለ በክብር በታሪክ ስትዘክር ሆኖ ኢትዮጵያዊ በሰፊ ማንነት ትውልድ እንዲተካ ዘመልኩ ባቁስ በለማ አስተሳሰብ የፍቅር አብዮት አገራችን ትኑ በአንድነት መሰረት
ኢትዮጵያዊነት ማንም ሲፈልግ እንደ ገበያ አንድ ላይ የሚሰበስቡ ሲያሻው ደግሞ እንደ ገበያ የሚበትነው ነገር አይደለም። በኢትዮጵያውያኖች መካከል ብዙ የታሪክ የማህበራዊ የህይወት ጉድኝነትና ትስስር ያለው ማንም በቀላሉ የሚፈታ ጉዳይ አይደለም።
ሁሉን በዘር ጥላቻ በግብ ሰራዊ ሲያገሳ ቀይ ባህር እንደዋጠው ለናቀው እጅ እንዲነሳ ህዝባዊ መሪ ሁሉ ተስፋችን ለማ መገርሳ የነጻነት ጎሊቄ ኢትዮጵያዊው ሙሴ ተነሳ። ሀሳብ አለ ለማ ሀሳብ አለ የወጠነው ለማ ልቡ ሚለው ለማ ሀሳብ አለ ሀሳብ አለ ለማ ሀሳብ አለ የወጠነው ለማ ልቡ ሚለው ለማ ሀሳብ አለ በፍቅር ተብታማ አንድነት ስትዘምር ረሳ ቋንቋ ብሄ ትናደ የዘር ድንበር ለማ በልባችን የኛ ኢትዮጵያዊ ክ ትኖራለ በክብር በታሪክ ስትዘክር እምን ባደመቀም የፍቅር መቀነት አረንጓዴ ፍሬ ጸጋ የሞላባት የደመቀች ሀገር ተስፋ የጣልንባት በለማው ጎዳና ኢትዮጵያ ቅርብ ናት።
መኖርን ብቻ አይደለም በመኖር ውስጥ የተፈጠረ አንድነትን ብቻ አይደለም መኖርን ብቻ አይደለም የተጋሩት ኢትዮጵያውያን ሞትንም ጭምር የተጋራን ህዝቦች ነው። ተፈጥረን አይደለም ቅጥረኞች ሆነን ተከፍሎን አይደለም እዛ ደማችንን ያፈሰስነው ለዚህች አገር ሉዓላዊነት ለዚህች አገር ክብር ሲባል
ቁርባን የፍቅር ጀምር ነገን ያሳየን አብሳሪ ተወርዋሪ አጥቢያ ኮከብ የተስፋን ብስራት ነጋሪ ዘንዛለም እንዳንለያይ ይዘን የፍቅር ሱባኤ የምታይ ደምቆ ባንተ የውብ ኢትዮጵያችን ትንሣኤ
ኢትዮጵያ የፖለቲካ የኢኮኖሚና የሶሻል ሁኔታ ካለፉት 25 ዓመታት በኋላ ሲወራም ሆነ ሲጻፍ ይህ አዲግ የምትለው ምጽረቃል ትደጋግማለች። የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ለማለት ነው። ይህ አዲግ እንዲህ አድርጎ ይህ አዲግ እንዲፈጥሮ ወዘተ ለማለት ነው። ነገሩን ግን በደንብ ብናየው ይህ ምጽረቃል ያለ ቦታው የገባ ከመሆኑም በላይ ትርጉሙ ለራሱ በምንም መንገድ የማይሰራ መሆኑን ማየት ይቻላል። በመጀመሪያ ደረጃ የምጽረቃሉ ሁለት የመጀመሪያ ፊደሎች በምንም ተአምር ምድር ላይ ካለው ሀቅ ጋር አይገናኙም። ኢህ ኢትዮጵያ ህዝብ የሚሉት ሁለት ቃላቶች ለማሳየት የሚሞክሩት ይህ ግንባር የኢትዮጵያ ህዝብ የተወከለበት ፈልጎና ፈቅዶ ያቋቋመው መሆኑን ለመግለጽ ነው። የተቀሩት 3 ፊደላት ደግሞ አ ዴና ግ የሚያሳዩት አብዮታዊ ዴሞክራሲያዊ ግንባር መሆኑን ለመግለጽ ነው። አብዮታዊ የሚለው አብዮት ልጆቿን ትበላለች የሚለውን አባባል ለማስረገጥ ከሆነ ልክ ነው። ምክንያቱም ይህ የኢትዮጵያ ህዝብ እነሱ ለማሳመን እንደሚፈልጉት በፍቃዱና በፍላጎቱ ያቋቋመው አብዮታዊ ድርጅት ኢትዮጵያኖችን ተራ በተራና በጅምላ ደማቸውን እያፈሰሰና አጥንታቸውን እየከሰከሰ ባጭሩ አብዮት እንደ ድመት ልጇን ትበላለች እንደሚባለው አብዮታዊ ግንባርም ኢትዮጵያኖችን በመብላት ላይ ነው። ግንባር ለሚለው ቃል ዶሮን ሲያታልሏት በመጫኛ ጣሏት እንዲሉ ካልሆነ በስተቀር ከትግራይ ነጻ አውጪ ድርጅት በስተቀር ነፍስ ያለውና በራሱ የሚመራ ሌላ ድርጅት ኖሮ በኩልነት ከድርጅት ከትግራይ ነጻ አውጪ ጋር ግንባር ፈጠረ ለማለት በፍጹም አይቻለም። ግንባር ለመፍጠር በኩል ደረጃ የሚወዳደሩ ኃይሎች መሆን ይኖርባቸዋል። በአጠቃላይ የተለያየ የብሔር ስም እየተሰጣቸው ከትግራይ ነጻ አውጪ ጋር በመሆን የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ፈጠሩ ማለት በመድር ላይ ያለውን ዑነታ ካየ ነው የሰማይና የመሬት የተራራቀ ነው። አንዳንዶቹማ የብሔር ድርጅቶች በአመራር ደረጃ የተቀመጠላቸው የትግራይና ለትግራይ የበላይነት የሚታገሉ ግለሰቦችን ነው። የአማራው በኤዴን መሪዎች እነ ስምዖን በረከትና ህላዊ ዮሴፍን አይነቶች ያያሉ። አማራ ያልሆኑ ግለሰቦች ናቸው። ኢትዮጵያን የሚገዛው ይህ አዴግ በእውነት የብሔሮች እኩልነት የተገነባ ግንባር ቢሆን ኖሮ ከመከላከያ ሰራዊት ውስጥ 99% የሚሆኑን የጦር አዛዥነት ቦታ የሀገሪቱን የጸጥታና የስለላ ድርጅቶች በሙሉ የኢትዮጵያን አየር መንገድ ሙሉ በሙሉ ከጠራጊ ጀምሮ እስከ ዕቃ አውጪና አውራጅ እንግዳ ተቀባይ ተቆጣጣሪ በቁጥሩ ከማድረጉን በተጨማሪ የኢኮኖሚውን፣ የፖለቲካውን፣ የሀገሪቱን የሶሻል እድርና እቁቡን ሳይቀር መቆጣጠር የቀረው ድርጅት ነው። ይህ በተለይ የሚገርመው የዚህ ኢህአዴግ ግንባር አካል ነኝ የሚለው የትግራይ ነጻ አውጪ ድርጅት እወክላለሁ የሚለው ከ5% የማይበልጠውን የኢትዮጵያ ህዝብ መሆኑና ከ70 በላይ የሚሆነውን የኢትዮጵያ ህዝብ የሚወክሉት ኢህአዴግ ውስጥ ያሉት የአማራና የኦሮሞ ድርጅቶች እስከ ቅርብ ጊዜ ድረስ አሁንም የበላተኛ ተመልካች መሆናቸውና አመራራቸው የሚሾምላቸውና የሚሻርባቸው በትግራይ ነጻ አውጪ መሆኑ ነው። ከዚህ በላይ እጅግ የሚገርመው ግን ይህን የለለና በስም ብቻ ያለ ግንባር የኢትዮጵያ የተለያዩ በሀገር ቤትም ሆነ በውጭ ያሉ ሚዲያዎች ይህ ጉዳይ ስዊድን ያለውን የኢትዮጵያ ድምፅ ሬዲዮንም ይመለከታል፣ በተለይ እስከ ቅርብ ጊዜ ድረስ ኢትዮጵያን እንደሚያስተዳድር ግንባር አድርገው መጥቀሳቸው ነው። በእኛ እምነት ይህ ኢህአዴግ የሚባል ግንባር የትግራይ ነጻ አውጪ ድርጅት ጉዳይ አስፈጻሚ እንጂ በምንም ታምር የአማራን፣ የኦሮሞን፣ የደቡብን፣ የሌሎችንም ህዝብ ጉዳይ በእኩልነት ለማስፈጸም የኢትዮጵያ ህዝብ በፍቃዱና በፍላጎቱ ያቋቋመው ግንባር አይደለም። ስለዚህም ኢትዮጵያን የሚገዛትና እዚህ ቀውጢ ውስጥ የከተታት ግዑዙና በምድር ላይ የሌለው ኢህአዴግ ሳይሆን የኢህአዴግ ፈጣሪና ፈላጭ ቆራጩ ራሱን የትግራይ ነጻ አውጪ ድርጅት ነኝ የሚለው ብቻ። በፍላጎትና በፍቃድ በጋራ የተቋቋመ ግንባር አለመሆኑንና በትግራይ ነጻ አውጪ የተፈጠፈ የተሰራ ግንባር መሆኑን ሌላው ማስረጃው አንዳንዶቹ የዚህ ግንባር አባልቶች እያደጉና ከተኙበት እንቅልፋቸው ነቅተው ነፍስ እየዘሩ ሲመጡ በኢህአዴግ ስም ሲገዙና ሲረገጡ ከነበሩበት የትግራይ ነጻ አውጪ ግንባርነት ለመውጣት የሚያደርጉት መራራ ትግል ነው። በዚህም ምክንያት ይህ ትግል ከቀጠለና ካመረረ ምናልባትም ይህ የሐሰት ድርጅት ተፍረክርኮ ከነስሙም የታሪክ አተላ ሆኖ ይቀር ይሆናል። አንድ ጸሐፊ ሲናገር የኢትዮጵያ ሁኔታ ከቀን ወደ ቀን ከሰዓት ወደ ሰዓት እየተለዋወጠና አዳዲስ ሁኔታዎች እየተፈጠሩ ነው ይላል። የፖለቲካ እስረኛ የለኝም ሲል የነበረው ወያኔ አሁን በብዙ መቶና በሺ የሚቆጠሩ የፖለቲካ እስረኞች እየለቀቀ ነው። እንደ አንዱዓለም አራጌ፣ እስክንድር ነጋ፣ እማዋይሽ ንግሥት፣ ኮሎኔል ደመቀ፣ አህመዲን ጀበልና ሌሎችም ከትንሿ እስር ቤት እየተለቀቁ ወደ ትልቋ እስር ቤት ከሕዝብ ጋር እየተቀላቀሉ ነው። እነዚህ እህት ወንድሞቻችንና እናት አባቶቻችን በመለከቃቸው የተሰማን ደስታ ወደር የለውም። በተለይም ለወላጅ ዘመዶቻቸውና ለተለቀቁት ጀግኖቻችን የተሰማን ልባዊ ደስታ እየገለጽን፣ ሆኖም ግን አሁንም አንዳርጋቸው ጽጌንና ዮናታን ተስፋዬን ጨምሮ በብዙ ሺህ የሚቆጠሩ ወገኖቻችን ጀግናዎቻችን አሁንም በወያኔ እስር ቤት በስቃይ ላይ መሆናቸው መዘንጋት የለበትም። ያለምንም ጥፋታቸው ታስረው የተፈቱት ቢያስደስተንም ያልተፈቱትን አንርሳ። ትግሉ መቀጠል አለበት። እነዚህ አሁን የተፈቱትም ሆነ ገና በእስር ቤት የሚማቅቁት ወገኖቻችን የታሰሩት ለኢትዮጵያ ሕዝብ ሰላም፣ ዲሞክራሲና ብልጽግና ራዕይን ዓላማ ኖሯቸው ነው። ለዓላማቸው ነው የታሰሩት እንጂ እስር ቤት ገብቶ ለመውጣት አይደለም። ዓላማቸው ግብ እስኪመታ ትግሉ መቀጠል አለበት። እድል ገጥሞን አንዳንዶቹን ጀግኖቻችንን እንዳነጋገርናቸውና እንደገለጹልን ሞራላቸው፣ ስሜታቸውና ወኔያቸው ቅንጣት ሳይነካ ትግሉን ለመቀላቀልና የተነሱበትንና የታሰሩለትን ዓላማ ግቡ ለማድረስ የበለጠ እንደሚሰሩ ለማወቅ ችለናል። በተለይ የሞራላቸውና የአቋማቸውን ጽናት ለተገነዘበ ለእንደኔ አይነቱ ግለሰብ ኩራትም ደስታም የሚሰማ ቢሆንም፣ በሌላ በኩል ደግሞ ፍርሃትና ለሆድ አደርነት ጠፍንጎ ይዞን ለእውነት መመስከር ቢያቀትህ ለውሸት አታጨብጭብ የሚለውን መሪ ቃል ከእኔ ጀምሮ የረሳንና የዘነጋን እንዳለን ሳስበው ሀፍረት ይሰማኛል። የምወደውና ከማንም በላይ ሕይወቴን የቀረጸ ውድ አባቴ ሁልጊዜ የሚለው አባባል ነበረው። እውነትን ተናግሮ የመሸበት ማደር ይል ነበር። ለጊዜው ጥቅምና ደስታ ብሎ ውሸትን ከመናገር ዕድሜ ልክ ኩራት የሚሆነውን እውነትን መናገርን ምረጥ ይለኝ ነበር። ለጊዜው ምንም ቢጎዳህ ወደፊት ነጻ ያወጣሃልና እውነትን ምረጥ። አንተ ሰዎች እንዲፈጽሙብህ የማትፈልገውን መጥፎ ነገር በሌሎች ላይ አትፈጽም። ይሄ ደግሞ ሰዎች በአንተ ላይ ውሸት እንዲመሰክሩብህ እንደማትፈልግ ሁሉ አንተም በሰዎች ላይ መጥፎ አትመስክር ይለኝ ነበር። ምን ያህል ይህን ቃል በሥራ ላይ እንደዋልኩት አላውቅም። እነዚህና የመሳሰሉትን ጥፋቶች ስንሰራ ይቅርታ መጠየቅ እጅግ በጣም ተገቢ ነው። ከሥጋና ከደም የተሠራን ስለሆንን አውቀንም ይሁን ሳናውቅ ጥፋት መሥራታችን አይቀርም። ቁም ነገሩ ጥፋት አለመሥራቱ ሳይሆን ጥፋትን ተረድቶ ከልብ በመጸጸት ይቅርታ መጠየቅ መቻሉ ነው። አለበለዚያ ነፍሱን ይማረውና አርቲስት ጥላሁን ገሰሰ በዘፈኑ እንዳለው ይቅርታ ምንድን ነው ካልተስተካከለ፣ እሾህ አሜኬላ ሆድ እያበቀለ፣ ሰው ይቅርታ ቢለኝ ምንም የለው ዋጋ፣ በሆዱ ጎዝጉዞ አጋምና ቀጋ ይሆናል። የይቅርታን ነገር አነሳውና ነገርን ነገር ያነሰዋል እንዲሉ የወንድማችን የሄኖክ ተሰማን ከዚህ ዓለም በሞት መለየት ምክንያት በማድረግ በተዘጋጀው የሐዘን ሥነ ሥርዓት ላይ ተገኝቼ ነበር። ታዲያ በዚህ ሥነ ሥርዓት ላይ የአውሮፓና የአፍሪካ የኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪ ብፁሕ አቡነ ኤልያስም ከመገኘታቸውም በላይ ሐዘንተኞቹን ለማጽናናት ከሐዘንተኞቹ ጎን ቁጭ ብለው ነበር። ከተወሰነ ጊዜ በኋላ ብፁዕነታቸው ሐዘንተኞቹን ተሰናብተው ሊወጡ ሲነሱ በሐዘኑ ቦታ ላይ የነበርነው በሙሉ ከመቀመጫችን ብድግ አልና ቆምን። ብፁዕነታቸውም በመውጫው በር አካባቢ የቆሙትን ምዕመናን መስቀሉን እያሳለሙ ሲያልፉ፣ እኔም መውጫው አካባቢ ቆሜ ስለነበር በመስቀሉ ምትክ በእጃቸው ደረቴ እንዳሰሳ አደረጉና በፊታቸው ፈገግታ እያሳዩኝ አለፉ። ልክ አቡነ ኤልያስ እንደወጡ አንድ ሌላ የኦርቶዶክስ ክርስትና ሃይማኖት አባት በቦታው ተተኩና ስለ ይቅርታ ጥሩ ነገሮችን ሲያስተምሩ ቆይተው ይቅርታ መደራረግ አለብን ሲሉ ይቅርታ የማያደርጉትን ሲወቅሱ በመሃል ላይ አያይዘው ሕዝቡስ የመንግሥትን ችግር ተረድቶ ለጥፋቱ መቼ ይቅርታ አደረገለት ሲሉ ሕዝቡን እንደ መገጸስ ብለው ሲናገሩ ሰማሁና ደንግጬ ጆሮዬ ነው ወይስ በእውነት እንደዚህ ብለዋል? መንግሥት ያደረሰውን በደልና ጥፋት ካለበት ችግር አንጻር አይቶ ሕዝቡ ይቅርታ ሊለው ይገባል ማለታቸው ነው አልኩና ጆሮዬን ስለተጠራጠርኩ በድጋሚ አብሮኝ የነበሩ ሰዎችን ከሥነ ሥርዓቱ ስንወጣ ስጠይቅ ያገኘሁት መልስ አዎ፣ እኚህ ሃይማኖት አባት ሕዝቡ ለመንግሥት መቼ ይቅርታ አደረገለት ማለታቸውንና እኔ ብቻ ሳይሆን ሌሎቹም እንደሰሙት ስረዳ በጣም አዘንኩ። ሮጦ ያልጠገበ የ11 ዓመት ሕፃን ልጅ በጠገቡና በሕዝቡ ገንዘብ በተገዛ ጦር መሳሪያ ግንባርና ደረቱን ብሎ የሚያስገድል መንግስት እናትና አባት ስንት ተሰቃይተው ይጦረናል ያሉትን ልጃቸውን በአደባባይ እንዲረሸን የሚያደርግ መንግስት አባት በጥይት የተመታበትን ልጁን ወደ ሆስፒታል ለመውሰድ ሲሞክር እሱን የሚያስረሽን መንግስት ሕዝብ ሕጋዊ መብቱን ቢጠይቅ መልሱ ጥይትና ስራት የሆነ መንግስት ይህንን ነው ይቅርበሉ የሚሉን እኚህ የሃይማኖት መሪ? ለነገሩ ልጇ በመንግስት የጸጥታ ኃይል ተገሎባት ኩርምት ብላ የምታድረውን እናትና አባትና እናት እስር ቤት እየማቀቁ ሳያቸው ያደገውን ሕፃንና ወጣት ሀገሪቱ ሰላም አጣ በጦርነት እየታመሰች በሚሊዮን የሚቆጠሩ ዜጎች ከሚኖርበት ቀየና መንደር ተፈናቅለው በስቃይ በሚኖሩባት አገር ዋናው ሊቀ ጳጳሱ ኢትዮጵያ ያሉት ሕዝቡን በዘመን መለወጫ አለት እንኳን ካሮጌው ዓመት ወደ አዲሱ ዓመት በሰላም አትሸጋገራችሁ ካሉ እኚህ ከሳቸው በታች ያሉ የሃይማኖት አባት ሕዝቡ መንግስትን ይቅርታ ያድርግለት ቢሉ ሊገርመን አይገባም።
ማርማቺ ተለይ ሰላም ተ ተስፋን ተጎናት ባንዲራችን አለንሽ አደራችን ልብሳችን ባንዲራችን አለንሽ አደራችን ልብሳችን
አድማጮቻችን በመግቢያ የጀመረው ፕሮግራማችን የዛሬው የሁድ ፕሮግራማችን እስከ 6 ሰዓት ይቀጥላል። በዛሬው ፕሮግራማችን እንግዲህ የተለያዩ ፕሮግራሞችን እንደተለመደው ይዘንላችሁ ቀርበናል። 5 ሰዓት ላይ ዜና ይቀርባል። ከዜና ቀደም ብሎ ስለ ኢትዮጵያ ሁኔታ አሁን በተለይ ወቅታዊ ሁኔታውን በተመለከተ አንድ እንግዳ ይዘንላችሁ ቀርበናል። በስልክ እሳቸውን እናነጋግራለን። ዶክተር ታደሰ ብሩ ይባላሉ። ከሳቸው ጋር አጠር ያለ ውይይት እናደርጋለን። ከዜና በኋላ እንግዲህ ፕራይም ነው የምንለው ፈረንጆች እንደሚሉት ዋናው ፕሮግራማችን ከሀገር ቤት ይሆናል። ከሀገር ቤት እንግዳ ይዘን እንቀርባለን። በቀጥታ እዚህ ስቱዲዮ ውስጥም እንግዳ ይኖረናል። ማርቲን ሺቢዬ ከኛ ጋር ይሆናል። ሌሎችም እንግዲህ ፕሮግራሞች አሉን። ዘውዱ የዛሬው ፕሮግራም በተመለከተ እንግዲህ የበረከት ፕሮግራም እንደተላለፈ ነገርከኝ መስሎኛል።
አዎ፣ የበረከት ፕሮግራም ያው እንግዲህ በፕሮግራም መጣ በመክንያት ዛሬ አናቀርብም። አድማጮቻችን ይቅርታ እንጠይቃለን። የዜና ወጃ ሰዓት አለን። ከዛም በኋላ ደግሞ እንደተለመደው
ዋናው የውይይት ፕሮግራማችን ይጀምራል። አዎ፣ እንግዲህ ከፕሮግራማችን በነገራችን ላይ ላይቭ በፌስቡክ ይተላለፋል። አቢ፣ ምንድነው የፌስቡክ ስማችን? ኢትዮጵያን ኦኬ፣ ኢትዮጵያን ቮይስ ስዊድን በፌስቡክ ተከታተሉን። መልካም ቆይታ ከኛ ጋር ይሁንላችሁ። እንግዲህ እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። መልካም ቆይታ በድጋሚ። ከኛ ጋራ በስልክ በቀጥታ ዶክተር ታደሰ ብሩ ያርበኞች ግንቦት 7 የከፍተኛ አመራር አባል ይገኛሉ። ከሳቸው ጋር እንግዲህ አጥር ያለው ውይይት ስለ ወቅታዊ የኢትዮጵያ ሁኔታ እናደርጋለን። ጤና ይስጥልኝ ዶክተር ታደሰ።
ጤና ይስጥልኝ ደማላችሁ።
ይህ በቀውጢ በሀገራችን ባለችበት የቀውጢ ጊዜ ፍቃደኛ ሆኖ ለአጭር ጊዜ ስለ ኢትዮጵያ ሁኔታ ስለ ወቅታዊ ሁኔታ ከኛ ጋር ለአድማጮቻችን አስተያየቶን ለመስጠት ፍቃደኛ በመሆኑ በኢትዮጵያ ድምጽ ሬዲዮ ሰራተኞችና በአድማጮቻችን ስም ከፍ ያለ ምስጋና እናቀርባለን። ጌታዬ በቀጥታ ወደ ጥያቄ ልግባና የሰሞኑን የኢትዮጵያ ወቅታዊ ሁኔታ እንዴት ያዩታል? ያለ ወንጀላቸው የታሰሩ ወገኖቻችንን መፈታት በተለይም ደግሞ የፖለቲካ ስረኛ የለኝም ሲል የነበረው ወያኔ በአሁኑ ጊዜ በመቶና በሺ የሚቆጠሩ የፖለቲካ ስረኞችን እየፈታው ነው ፈታለው ማለቱን፣ ሁለተኛ አቶ ኃይለ ማርያም ደሳለኝን ከስልጣን መልቀቅ በተመለከተ በሁለቱ አርስቶች ላይ አጠራጣሪ ያሉ አስተያየቶችን ቢያካፍሉን ጌታዬ።
በጣም በጣም አመሰግናለሁ ስለጋበዛችሁኝ። እንደተባለው አንተም እንዳነሳው በዚህ አሁን በአሁኑ ሰዓት ብዙ ነገሮች ተደራርበው የመጡበት ጊዜ ነው። ብዙ ነገሮች አንድ ላይ መጥተዋል። በአንድ በኩል አንተም እንዳነሳኸው ቅድሚያ መታሰር ያልነበረባቸው ነገር ግን ይሄ አፋኝ ስርዓት አስሮ ያቆያቸውና ማሰር ብቻ ሳይሆን ከፍተኛ የሆነ ሰቆቃ ሲፈጸምባቸው የነበሩ በጣም የምናከብራቸው የምንወዳቸው ጓዶቻችን፣ ወገኖቻችን፣ ወንድምና እህቶቻችን ተፈተዋል በከፊልም ቢሆን። ነገር ግን ከተፈቱት ያልተፈቱት ይበልጣሉ። አሁንም በርካታ ወገኖቻችን በእስር እና በስቃይ ላይ ይገኛሉ። የተፈቱት ወገኖቻችን በመፈታታቸው ደስተኞች ነን። እንዳልከውም ቀድሞም መታሰር ያልነበረባቸው ነው። ግን ያም ሆነ መፈታታቸው በጣም ያስደሳች ነገር ነው። ነገር ግን አብሮ ደግሞ በቁጥር በጣም ብዙ የሆኑ አንዳንዶችም እንደው በስም የማይታወቁ ሁሉ በእስር ላይ ያሉ ወገኖቻችን መኖራቸው ደግሞ ሀዘናችን ከፍተኛ አድርገዋል። ስለዚህ የታሰሩ ወገኖቻችን እንዲፈቱ የምናደርገው ትግል መቀጠል አለበት። ወደፊትም ሰዎች እንዳይታሰሩ የምናደርገው ትግል ደግሞ እንደዚሁ መቀጠል አለበት። በአንድ በኩል ይሄኛው ነው ያለው። ሁለተኛው ነገር ደግሞ የህዝባዊ ብቸኝነት እንቅስቃሴዎች አለመቋረጣቸው ብቻ ሳይሆን እየሰፉ መምጣታቸውም ሌላው አስደሳች ነገር ነው። ቀደም ባሉ ጊዜያት በአማራ የተለያዩ ክፍሎች፣ ከቅርብ ጊዜ ደግሞ በተለይም በወልዲያ በቆቦ እና አካባቢ ቦታ ዳርቻ የነበረው ከፍተኛ ህዝባዊ ተጋድሎ እናስባለን። በዚህ ምክንያት ህይወታቸው የጠፉ አካል ጉዳት የደረሰባቸው ወገኖቻችን አሉ። ለእነሱም በጣም ከፍተኛ ሀዘን ይሰማናል። ከዚያ አልፎ ደግሞ በምስራቅ ኢትዮጵያ ውስጥ ደግሞ ያለው መፈናቀል በጣም እየበረከተ መጥቷል። እንግዲህ ወደ 1 ሚሊዮን የሚጠጉ ወገኖቻችን ናቸው የተፈናቀሉት። እነሱም ያሉበት ሁኔታ እጅግ በጣም አሳዛኝ ነው። ከዚያ ወዲህም በሀማሬሳ ውስጥ የነበረው ጭፍጨፋ የምናውቀው ነገር ነው። በቅርቡ ደግሞ በደቡብ ክልሎች ውስጥ በወልቂጤ፣ በሌሎችም በጉራጌ ወረዳዎች ውስጥ በአገና ጉብሬ፣ ጉንስሬ ውስጥ ከፍተኛ ህዝባዊ ተቃውሞ አለ እና በዚህ ምክንያት ደግሞ ብዙ ወገኖች ተጎድተዋል። ወልቂጤ ውስጥ ህይወት አልፏል። በሌሎችም ወረዳዎች ውስጥ በርካታ ወጣቶች ታስረዋል። ጅማ ውስጥ እንደዚሁ ከፍተኛ የሆነ ህዝብ እንቅስቃሴ አለ እና የህዝባዊ ትግሉ ብዙ ቦታዎችን ማዳረሱን የምንወደው ቢሆንም እንኳን ግን አሁንም ቢሆን ስርዓቱ ለዚህ ህዝባዊ እንቅስቃሴ የሚሰጠው ምላሽ ጉልበት መሆኑ፣ አሁንም የሚሰጠው ምላሽ ያው ድሮው እንደነበረ ሁሉ እስር፣ ጉልበት፣ ድብደባ እና ግድያ መሆኑ በጣም አሳዛኝ ነው። በአፍ እንትኖቹ ብሔራዊ መግባባትን ለመፍጠር እንፈልጋለን እስረኞችን እንፈታለን ይበሉ እንጂ በተግባር የምናየው እና የሚናገሩት አንድ አለመሆኑ ለእነዚህ እንቅስቃሴዎች የሚሰጧቸውን ምላሾች ያሳያሉ። በሌላ በኩል ደግሞ አንተም እንዳነሳኸው በስርዓቱ ላይ ያለው ጫና፣ ማህበረሰቡ የሚያደርገው ጫና በጣም ከፍ እያለ መምጣቱ፣ በውስጧቸውም ያለው ቅራኔ እየከፋ በመምጣቱ ምክንያት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስራ መልቀቂያ ወረቀት አስገብቷል እና ይሄ ራሱ አንድ የሚያመላክተው ነገር አለ። እርግጥ ብዙ ሰዎች የእውነት ጠቅላይ ሚኒስትር ነበር ወይ ብለው የሚጠራጠሩ ቢሆንም እንኳን የእውነተኛ ጠቅላይ ሚኒስትር ይሁንም አይሁንም ግን ማስገባቱ ራሱ የሚያመላክተው ነገር አለ። በውስጣቸው ያለው አለመግባባት እና በማህበረሰብ ውስጥ ያለው ጫና የት ድረስ እንደዘለቀ የሚያሳይ ነገር ነው እና ከሁሉም በላይ ደግሞ ኢትዮጵያውያን ሊገባንም እንኳን ቢያንስ የውጭ ሀገር ሰዎች አይገባቸውም ነበር፣ ስርዓቱ ጠንካራ ነበር፣ ያምኑ ነበር። ያ አለመሆኑ እንደው ከፖለቲካውን በርቀት ለሚመለከቱ ሰዎች ጥሩ ማሳያ በመሆኑ ጥሩ ነገር ነው ብዬ አስባለሁ። እሱ ነው
ዶክተር ታደሰ ከሰሙኝ አሁን በቅርብ አሁን የማገኘው ኢንፎርሜሽን የሚለው እነ ቢል ጌት ራሱ በሰሞኑ የኢትዮጵያ ሁኔታ የተደናገጠና ሁኔታው ያሳዘነውና ያሳሰበው መሆኑን የሚገልጽ አለ። እንዴት ያውታል? አንዳንድ ታዛቢዎች እንደሚሉት አቶ ኃይለ ማርያምን እንደ ምንድነው እሱ አሳልፈው ሰጥተው ስራቸውን ለመቀጠል ነው የሚፈልጉት። ጥፋቱ ሁሉ የኃይለ ማርያም ነው፣ ሰነፍ ስለሆነ ነው፣ ደካማ ስለሆነ ነው ብለው ሌላ የራሳቸውን ሰው አስቀምጠው የድሮ ስራቸውን ለመቀጠል ነው እንጂ እውነት ለውጥ ሊያመጡ አይደለም የሚሉ አሉና ይሄን እንዴት ያውታል?
እንግዲህ ለምን አደረው ተመሰረቱ ያው ቀደም እንዳሉ ኃይለ ማርያም የእውነት ጠቅላይ ሚኒስትር ድሮም አልነበረም እና ራሱ ውሳኔው የራሴ የግሌ ውሳኔ ነው ቢልም እንኳን የራሱ የግል ውሳኔ መሆኑን ለመጠራጠር በቂ ምክንያቶች አሉ። ግን ምንም ይሁን ምን የራሱ ውሳኔ ይሁንም አይሁንም ግን ያ የታየው ነገር መልካም ነገር አለ። መልካምነቱ የሚያሳየው በውስጣቸው ያለው ቅራኔ ምን ያህል እንደሆነ ቢያንስ ለሩቅ ተመልካቹ አመላካች ነው። በቅርብ የኢትዮጵያ ሁኔታ ለሚከታተል ሰው አዲስ ባይሆንም እንኳን ለሩቅ ሰው አዲስ ነገር ነው። በዚህ ምክንያት ነው ብዙ አገሮችም የብዙ ሀገር ፖለቲከኞችም ይሄ እውነት እንዲደርስ ደርሷል እንዴ እንዲሉ አደረጋቸው። በብዙ የውጭ ጋዜጦችና የውጭ ሚዲያዎች ከፍተኛ ትኩረት እንዲስብ አደረገው። እንዲህ አይነት ነገሮች የተወሰነ ጥቅም አላቸው። ይሄ ነው ያለው ነገር። በውስጣቸው ያለው ምን ሊያደርጉ ያስባሉ የሚለው ነገር የሚያሳየው እንግዲህ በውስጣቸው አንድ አይነት የጋራ አስተሳሰብ ያለበት ጊዜ አይደለም። ህወሓት ማነው ኢህአደግ ውስጥ ከዚህ በፊትም የነበሩ ነገሮች ነበሩ። አንዳንድ ጊዜ በትምህርት ልከም ማነሳቸው ነገሮችን ኢህአደግን ህወሓትን ለማዳከም ኢህአደግን መጠቀም ነገር ነበር። የህወሓት አገዛዝ ነው አገዛዝ ውስጥ ያለው የህወሓት አገዛዝ ነው። የህወሓትን አገዛዝ ለማዳከም ከሚያስፈልጉ መደረግ ከሚገባቸው ብዙ ነገሮች አሉ። ሁለገብ ትግል ሲባል ብዙ ነገሮች አሉ። ከነዚህ ብዙ ነገሮች አንዱ ኢህአደግን መጠቀም ነው። ምክንያቱም ኢህአደግ ውስጥ የተለያዩ ድርጅቶች አሉ። እነዛ የተወሰነም ቢሆን እንኳን በማዕከላቸው ልዩነት አለ። በኢህአደግ ድርጅቶች ውስጥ የሀገር ስሜት ያላቸው ወገኖች አሉ ብለን እናምናለን። ድሮም እናምን ነበር። አሁን ብዙ ሰው እየተመለከታቸው መጥቷል። እና በኢህአደግ ውስጥ ሀገራዊ ስሜት ያላቸው በመጠኑም ቢሆን የህወሓት የበላይነትን የህወሓት አምባገነንነትን የማይደግፉ እና በዚህ የሚቆጩ ወገኖች አሉ እና እነሱን በመደገፍ ራሱ ኢህአደግን ተጠቅሞ ህወሓትን ማዳከም ይቻላል የሚል እምነት ነበረን በፊት እና አሁንም ያየ ነው። ይሄ እንደዚህ ነገሮች እናያለን። ግን እነሱ እስከየት ድረስ ይሄዳሉ አይታወቅም። ሩቅ ሊሄዱ ይችላሉ፣ ላይሄዱ ይችላሉ። ግን የእኛ ትግል ዘርፈ ብዙ መሆን አለበት። አንድ ብቻ መንገድ አይደለም መያዝ ያለብን፣ ብዙ አማራጭ ትግል ስልቶች መያዝ አለብን። እና አንዱ መንገድ በውስጣቸው ያለው ልዩነት ከፍተኛ ስለሆነ ይሄንን አስበው ነው ይሄን ያደረጉት ብሎ ለመናገር ይቸግራል። እንግዲህ ስለማን ነው የምንናገር? ህወሓት ውስጥ ስላሉ አክራሪ ቡድኖች የምንናገር ከሆነ እነሱ እንደዛ አስበው ሊሆን ይችላል። ነገር ግን እነሱ አሁን ያሰቡትን ሁሉ መፈጸም የሚችሉበት አቅም አላቸው ወይ? አይመስለኝም። የህወሓት በጣም ጠንካራ የሆነ ኮሩ በብዙ ነገር እየተዳከመ መጥቷል። ግን የበለጠ መዳከም አለበት። አሁን የቀረው ጉልበት የሚመስለኝ የስለላ ድርጅቱ ነው እና በተወሰነ መጠን ደግሞ ወታደሩ ነው። ግን ወታደሩ ላይ በፊት የነበረው መሀል ስሜት ላይኖራቸው ስለዚህ ይገያል። ግን የስለላ ድርጅቱ ነው። ህወሓት ራሱ እንደ ድርጅት የስለላ ተቋም ሆኗል ማለት ይቻላል። ምክንያቱም በህወሓት የስራ አስፈጻሚ ኮሚቴ ውስጥ ራሱ ቢያንስ ሶስት ትልልቅ ሰላዮች አሉ። ጌታቸው አሰፋ አለ፣ ገብረጽዮን አለ፣ ሌላ ደግሞ ከድሪያ የምትበራ ሴት አንድ ሴት አለች፣ እሷም የህግ ደህንነት ሰራተኛ ነች። እና ሶስት ሰዎች ስራ አስፈጻሚ ውስጥ በቀጥታ ከስለላ ጋር የተገናኙ ሰዎች አሉ። ምክትሏም ብትሆን ወይዘሮ ፈትለ ወርቅም ሞንጆሪ ነው ብሎ ከምትጠራ እሷም ቢሆን ከፍተኛ ደህንነት ስራ ውስጥ የነበረች ናት። እና በአጠቃላይ የህወሓት ስራ አስፈጻሚ በሙሉ በደህንነት የተሞላ ስለሆነ የደህንነት ተቋም ነው የሚመስለው እና የሚያምኑትም ያለው የስለላ ተቋም ሰው ነው በአሁኑ ሰዓት ያለው እገምታለሁ። ስለዚህ የስለላ ተቋሙም ቢሆን ከመከላከያ ጋር ያለው ግንኙነት ድሮ በነበረው መጠን አይደለም ብዬ እገምታለሁ። በዚህ ምክንያት እነሱ ያሰቡት ነገር ሁሉ ማስፈጸም ይችላል ወይ በአሁኑ ሰዓት የማስፈጸም አቅማቸው እየተዳከመ ነው እና ምን አስበው ነው ያደረጉት ሁሉም ነገር እነሱ ባቀዱት መንገድ እየሄደ ነው ወይ እርግጠኛ አይደለሁም በመሰረቱ አይመስለኝም ብዙ ነገሮች እነሱ የማይፈልጓቸው ነገሮች ናቸው እየሆኑ ያሉት
ጦትና ሰዓት ስላለችኝ ትንሽ ሰዓት እና ያለችኝ ብዙ ጥያቄ ልጠይቀው ትፈልጋለሁና ባንድ ላይ አንድ ሶስት ጥያቄ ላስቀምጥ አጥራጥራ ያርገው ሶስቱን ይመልሱልኝ አሁን ሲናገሩ በተለያየ መንገድ ትግሉ መከተል አለበት ባንድ በኩል ብቻ ሳይሆን በተለያየ መንገድ ብለዋል ምንድነው ዘርፈ ምን ሰፋ ያለ ነገሮችን የሚያካትት ነው የሚሉትና እነዚህ የተለያዩ የትግል ስልቶች ምን መሆን አለባቸው ይላሉ አንድ ሁለተኛ ይሄ የአስቸኳይ ጊዜ አዋጁ እንዴት ታውታላችሁ እናንተ ምን አይነትስ ውጤት ያመጣላችኋል ለነሱ ይጠቅማችኋል ወይ ይጎዳችኋል ወይ ለህዝቡስ ምንድነው ምን መደረግ አለበት ሶስተኛ በመጨረሻ ደግሞ የናንተ ድርጅት አርበኞች ግንቦት 7 ይሄንን ትግል ወደፊት እንዲራመድ በማድረግ በኩል ምንድነው የሚያደርገው ተጨባጭ አስተዋጽኦ ምንድነው መደረግ ያለበት ምንስ ያደርጋል ከቻሉም ጊዜ ካገኙ ማጠር አድርገው የኢኮኖሚ ቀባውንም ነካብ ያደርጉልኝ ደስ ይለኛል ይቅርታ ጥያቄዎቹን እንደረደርኳቸው ግን ያው ይመልስቷል እርሶ ብዬ ነው አመሰግናለሁ ጌታዬ
ማለትም በጣም ብዙ ደርክብኝ እና ስለቻልክ መጣን ተወቶ ለማለት ትፈልግ ነው አንደኛው ዘርፈ ብዙ ወይም ሁለገብ ትግል ስትራቴጂ ስንል ምን ማለት ነው? ምን ምንድናቸው የሚያጠቃልሉት የተባለው በጣም መሰረታዊ ጥያቄ ከሱ ልጀምር። በመሰረቱ በአርበኞች ግንቦት 7 ውስጥ የፖለቲካ ስርዓቱ ለውጥ መምጣት አለበት ብለን የምናየው አንደኛው ዋነኛው ትግል ስትራቴጂያችን ህዝባዊ እንቢተኝነት ነው። ይሄ ትግል የህዝብ ትግል ነው። ባለቤቱ ህዝብ ነው። አንድ ድርጅት አንድ ቡድን አንድ ስብስብ ወይም አንድ ፓርቲ ወይም አንድ ማዋከብ የሚወስደው በባለቤት የሚወስደው ነገር አይደለም የህዝብ ትግል ነው እና እስካሁን ድረስ እንደነበረው አይነት ህዝባዊ እንቢተኝነት በጣም ተጠናክሮ መቀጠል አለበት እና ህዝባዊ እንቢተኝነት ደግሞ በብዙ መንገድ ነው የሚገለጠው በአጠቃላይ ህዝብ ለአምባገነኑ ስርዓት አልገዛም ማለትም አልታዘዝልህም ማለትም አድርግ የሚባለውን ነገር አለማድረግ አታድርግ የሚባለውን ነገር ማድረግ ማለት ነው። ለባጭር ቃል ለመግለጽ ማለት ህዝባዊ እንቢተኝነት ማለት መንግስት አድርግ የሚለውን አለማድረግ አታድርግ የሚለውን ደግሞ ማድረግ ማለት ነው። ህግን አውቆ መጣስ ማለት ነው። የሚያስከትለውን ኪሳራ የሚያስከትለውን ዋጋ ሁሉ ተቀብሎ ማለት ነው። ለከጀን ብዙ እዚህ አይነት ትግሎች ተደርጓል። ይሄ አደባባይ ወጥቶ አልገባም ማለት የህዝብ የሰላማዊ ሰልፎችን ግብር አልከፍልም ማለት መስሪያ ቤት አልገባም ማለት እነዚህ ሁሉ የሚያደርጉ ብዙ ተሞከሩ አልተሞከሩም ብዙ የትግል ስልቶች አሉ ግን በአጠቃላይ እምቢ አልገዛም አልታዘዝም አልንበረከክም ብሎ ማመጽ ማለት እና አንዱ የትግል ስልት ነው ሁለተኛው ደግሞ ህዝባዊ አሻጥር የሚባለው ነው አሻጥር መስማት ማለት ነው ይሄንን አልታዘዝም ሳይባል እታዘዛለሁ ብሎም ግን አለመስራት ማለት ነው መለገም እና ለምሳሌ ጠንካራ ሰራተኛ መስሎ እየታዩ ግን ጠንካራ ሰራተኛ ሆኖ አለመገኘት የሚታዘዙ እየመሰሉ አለመታዘዝ ቀና እየሰሩ እየመሰሉ ቀላል ሆነ ነገር መስራት ማለት ነው። የመንግስትን አሰራር ማሽመድመድ ማለት ነው። ይሄ እንግዲህ በመንግስት ላይ ያሉት በኃላፊነት ላይ ያሉት ወገኖቻችን ሊሰሩት በጣም ይችላሉ። መከላከያ ውስጥ ያሉ ወገኖቻችን ሊሰሩት ይችላሉ። ሲፈልጉ ለምሳሌ ሰልፍ ላይ ተኩስ ቢባሉ እንኳን ዝም ብለው አየር ላይ በመተኮስ ጥይት መጨረስ ማለት ነው። ልክ እንደዛ አይነት ነገሮች ማለት ነው። እና በአጠቃላይ ትዕዛዝ የፈጸሙ እየመሰሉ ግን አለመምሰል ማለት ነው። ወይም ሰውን ደብድቡ እንኳን ቢባሉ የደበደቡ እያስመሰሉ አለመደብደብ ማለት ነው። እንዲህ አይነት ነገሮች በጣም አስፈላጊ ነገሮች ናቸው። ስርዓቱ የሚሰራ እየመሰለው እንዳይሰራ ማድረግ ማለት ነው። ውጤት ላይ የሚፈልገው ውጤት ላይ እንዳይደርስ ማለት ነው። እያንዳንዳችን የተወሰኑ አሻጥሮችን መስራት እንችላለን። ይሄ የተለየ ስልጠና አይፈልግም። የተለየ ጠንካራ የሆነ ድርጅት አይፈልግም። እያንዳንዱ ሰው በየራሱ በስራው ቦታ ላይ ሊያደርገው የሚችለው ነገር ነው። ለምሳሌ በየመስሪያ ቤቱ ያሉ በሴክሬታሪያል ስራ ላይ ያሉ ወገኖቻችን በጣፊነት ላይ ያሉ በታይፒስትነት በሴክሬታሪ ታይፒስትነት ኤግዚኪቲቭ ሴክሬታሪ ታይፒስትነት ያሉ በጣም ብዙ አሻጥሮች መስጠቻሉ። ደብዳቤዎችን ወደ ተፈለገው ቦታ መላክ ይችላሉ። በተጨማሪ ደግሞ ታይፕ እንዲያደርጉ ሲጠቀሙ ይችላሉ። ደብዳቤዎችን ማውጣትና አደባባይ ማውጣት ይችላሉ። ብዙ ነገር ማድረግ ይችላሉ። በሀገሪቱ ውስጥ ያለው ምስጢር በታይፒስቶች እጅ ያልፋል። በየመስሪያ ቤቱ ያሉ ሜካኒኮች ይሄን እንደዚያ አሻጥሮች መስጠቻሉ። ባለስልጣኖችን መኪናዎች በሚያድሱበት ጊዜ እንዲበላሹ ማድረግ ይችላሉ። እንዲሰባበሩ ማድረግ ይችላሉ። በመኪናዎቻቸው ውስጥ ከቤንዚን ጋር ውሃ ቀላቅለው መሙላት ይችላሉ። ብዙ ሊያደርግ በእጃቸው ውስጥ ያለ ምንም የተለየ ቴክኒክ ሳያስፈልግ ሊሰሯቸው የሚችሉ ነገሮች አሉ። የመዝገብ ቤት ሰራተኞች መዝገቦችን ሊያበላሽ ይችላሉ። በተለያየ ቦታ ሊያስቀምጧቸው ይችላሉ። እንዲህ አይነት ነገሮችን መስራት ማለት ነው። ሁላችን ተባብረን ከሰራን መንግስት እንዳይሰራ ማድረግ ይቻላል። እና ይሄ አንደኛው የትግል ስልት ነው። ሶስተኛው ደግሞ ሰው ጥቃት ሲደርስበት ራሱን የመከላከል ተፈጥሮ መብት አለ። እና ሊገልህ የሚመጣን ሰው ዝም ብለህ ሙትለት አይባልም። ወይም እየመጣ የሚደበድብህ ሰው አትከላላሽን አትከላከል የሚል ህግ የለም። እና እያንዳንዱ ኢትዮጵያዊ ይሄ አምባገነን ስርዓት ጥቃት ሲያደርስበት ራሱን መከላከል መቻል አለበት። ራሱን መከላከል ግን ብዙ ድርጅት ይፈልጋል፣ ስልጠና ይፈልጋል፣ ቁሳቁስ ይፈልጋል። እነዚህን ነገሮችን ደግሞ ለማሟላትም ጥረት መደረግ አለበት። ይሄንን ሶስቱ ነገሮች ናቸው፣ ህዝባዊ እንቢተኝነትን፣ ህዝባዊ አሻጥርን እና ራስን መከላከል። ራስን ከጥቃት አጥቂ ከጉልበተኛ መከላከል ማለት ነው። በአምባገነን ስርዓት ውስጥ ደግሞ ከፍተኛው ጉልበተኛ ደግሞ መንግስት። ስለዚህ ራስንም ከመንግስት ጥቃት መከላከልም ጭምር የሚያጠቃልል ማለት ነው። እነዚህ ሶስት ዋና ዋና የትግል መስመሮች ናቸው። አሁንም ማጠናከር ያለብን በሶስቱ መንገዶች ነው። ህዝባዊ እንቢተኝነት ህዝብን በማስተባበር አሻጥር ደግሞ በግልም በቡድንም የምንሰራቸው ስራዎች ናቸው። ራስን መከላከል ደግሞ በግልም በቡድንም የሚደረግ ራስን መከላከል ስራ ማለት ነው። እንግዲህ አንደኛው ይህን ነው። ሌላው አርበኞች ግንቦት ሰባት ምንድን ነው የሚያደርገው? በመሰረቱ እነዚህ ናቸው። አርበኞች ግንቦት ሰባት ዋነኛ አደረጃጀቱም በሀገሪቱ ውስጥ ያለውን ህዝባዊ እንቢተኝነት ማስተባበር፣ ማገዝ ነው። እንዳልኩት የህዝባዊ እንቢተኝነት ባለቤቱ ህዝብ ነው። ግን የእኛ ስራ ማስተባበር ነው፣ ማገዝ ነው። በምንችለው ሁሉ ህዝባዊ እንቢተኝነት እንዲጠናከር እናግዛለን። ህዝባዊ እንቢተኝነቶች ደግሞ ግብታዊ መሆን የለባቸው፣ መደራጀት አለባቸው፣ ተመሳሳይ መሆን አለባቸው። በተቻለ መጠን ተመሳሳይ አጀንዳዎች እንዲመጡ ሲነሱ በአካባቢ ጉዳዮች ይነሳሉ። ሁሉም በአካባቢ ባለው ችግር ነው የሚነሳው። ግን በአካባቢ ችግር ተነስቶም ቢሆን ትንሽ ከቆየ በኋላ አገራዊ ድምጸት እንዲኖረው ማበረታታት እና ወደ ፖለቲካዊ ግቦች እንዲኖሩት ማመላከት ነው የኛ ስራ። እና በዚህ ውስጥ ደግሞ እገዛ ውስጥ በሚያስፈልጉ ጊዜ እገዛ ማድረግ ነው። ድርጅታዊ እገዛ፣ አወቃቀር እገዛ፣ የአመራር እገዛ ማድረግ ማለት ነው። እና መሪዎች ደግሞ እዛው አገር ውስጥ እንዲወጡ ማገዝ ማለት ነው። ትግሉ መሪዎችን ይፈልጋል። መሪዎች ደግሞ እዛው መሬት ላይ መኖር አለባቸው። በህብረተሰብ ውስጥ አይታዩ እንጂ ከፍተኛ ብቃት ያላቸው መሪዎች አገር ቤት ውስጥ እንዲኖሩ ለማድረግ የተቻለበት ጊዜ ነው። እና ይሄንን መሪ ማውጣትንም ለትግሉ ውስጥ አንዱ ሌላው ትልቅ ስራ ነው። ከዚህም ላይ ደግሞ ራስን በመከላከልን በኩል ደግሞ አቅም በቻለ መጠን ህዝቡ ራሱን እንዲከላከል ማገዝ፣ ይህንን የሚያስፈልገውን ስልጠና መስጠትን እና ቁሳቁሶች ማቅረብ ሁሉ የሚመለከት ስራዎችን መስራት ነው። በሌላ በኩል ደግሞ ሌላ ያነሳህልኝ የኢኮኖሚ እቀባ የማድረግ ነገር፣ ሌላው እንግዲህ ህዝባዊ አሻጥር ከምላቸው ውስጥ የሚገቡት ነገሮች ናቸው። አንዱ እንግዲህ ጦርነት ብዙ አይነት ነው። አንዳንዱ ገሀድ ጦርነት አለ፣ ሌላ ደግሞ ህቡዕ ጦርነት አለ። እና አንዱ ይሄ ህዝባዊ አሻጥር፣ ሌላም ስሙ ህቡዕ ጦርነት ነው። በድብቅ የሚደረግ በገሀድ የማይታይ ጦርነት ማካሄድ ማለት ነው። ከእነዚህ ውስጥ አንዱ በኢኮኖሚ ላይ የሚደረግ የኢኮኖሚ አሻጥሮች ናቸው። እና ይህንንም አንዱ በውጭ ሀገር የሚገኙ ኢትዮጵያውያን ሰሞኑን የጀመሩት በጣም ውጤታማ የሆነና በጣም ሊበረታታ የሚገባው ነገር ደግሞ የገንዘብ ማስተላለፍን የኋላ አገልግሎትን መቀነስ ነው። እንደሚታወቀው ስርዓቱ አሁን የውጭ ምንዛሬ የማጣት በጣም ከፍተኛ ችግር ሆነበታል። ይሄንን ማፋፋም፣ ይሄንን የበለጠ እንዲዳብር ማድረግ ያስፈልጋል። እና እዚህ ውስጥ አንዱ ልናደርገው የሚገባው ነገር የደረሰውን የውጭ ምንዛሪ እጥረት እንዲባባስ ለማድረግ በተቻለ መጠን ወደ አገር ቤት የምንልከውን ገንዘብ ለጊዜውም ቢሆን መቀነስ፣ መላክ ግዴታ በሚሆንብን ጊዜ ደግሞ በቀጥታ በስርዓቱ ውስጥ በማይገባበት መንገዶች እየፈለግን መጠቀም የሚለው ውጤታማ የሆነ የሚበረታታ እና ደግሞ ውጤታማ መሆኑ የታየም እና ብዙ ሰዎችን ድጋፍ ያገኘ ዘመቻ ነው። በጣም የሚበረታታ ነገር ነው። ብቻስኳቸው መሰለኝ ያነሳቸው ነገር
ታደሰ በማከለው ልግባና አጭር መልስ፣ ምን ያህል ብዙ ሰዎች ብዙ ታዛቢዎች የዚህ የገንዘብ ታቅበው ከውጭ የሚላከው ውጤት አምጥቷል ይላሉ፣ እርሶም ይሄን ይካፈላ ይሄንን አስተሳሰብ ይካፈላሉ? ምን ያህል እውነት ነው?
አዎ በጣም በመሰረቱ በአሁኑ ሰዓት በከፍተኛ የውጭ ምንዛሪ ጉድለት ያለበት በመሆኑ ትንሽ እንኳን ለውጥ ማምጣት ከፍተኛ ኢምፓክት አለው። ደግሞ በሌላ በኩል ደግሞ የሚታይ የሆነ ለውጥ የታየበት ነው በአሁኑ ሰዓት እና ስርዓቱም ራሱ ያመነበት ጊዜ ነው። ከፍተኛ የቀውስ ውስጥ የገባበት ጊዜ መሆኑ ያመነበት እና ውጤታማነቱ የሚታይ ነገር ነው። ስንሰራ እንግዲህ በጋራ ስንሰራ እያንዳንድ ሰው የሚያደርገው አስተዋጽኦ ትንሽ ሊመስለው ይችላል። የኔ 100 ብር ሄደች ያልሄደች ምን ትጎዳለች ብሎ ያስባል እንጂ ከእያንዳንዳችን የሚሄደው 100 ብር 200 ብር ተጠራቅሞ ነው አገሪቷን ለስርዓቱ ብዙ ገንዘብ እንዲያወጣ አደረገው። እነሱ ይሄን ሰብስበው ነው በሻንጣ ይዘውት የሚመጡ። በነገራችን ላይ እኛ የምንልከውን ገንዘብ ነው እነሱ በሻንጣዎች እየያዟቸው የሚወጡት። ይሄ እንግዲህ እነሱ በባንክ በኩል የሚያስተላልፉት በርካታ ሚሊዮኖች ሳይቆጠሩ ማለት ነው። እኛ እንዲህ ጠብ ጠብ እያደረግ የምንልክላቸው ማለት ነው። እና እኛ የምናደርገው ነገር ትንሽ ቢመስለንም እያንዳንዱ ሰው የሚያደርገው የኔ አስተዋጽኦ አይረባም ብሎ ሊገምት ቢችልም እንኳን ይሄ ተጠራቅሞ ነው ስርዓቱን በከፍተኛ ሁኔታ ጋሽ መደምደው የቻለው እና የሚታይ ጉዳት አድርሷል።
ተጠላለበት ነው የሚሉት እርስዎ ባጭሩ?
በጣም በጣም ተጠናክሮ መቀጠላለበት እና ውጤት እያመጣ ነው። በዚህም ደግሞ በውጭ ያሉ ወገኖቻችን ሁሉ ሊኮሩ ይገባል እና በከፍተኛ ስሜት ነው የሚገልጸው።
ዶክተር ታደሰ ውይይታችንን ከማጠቃላችን በፊት 2 ደቂቃ ልስጦትና ጌታዬ መልእክቶን ለኢትዮጵያ ሕዝብ በዚህ ሬዲዮ አማካኝነት በተለይ ውጭ ላሉ በዳያስፖራ ለሚገኙ ኢትዮጵያኖች ያስተላልፉ።
እንደው ውጭም ላሉትም ውስጥም ላሉትም በአብዛኛው እኔ የውጭ ጉዳይ ለማስብሉ ነገሮች ከውጭ ጋር ከውስጥ ጋር እያያዝብኝና የውጭም ማስታልፈው በተለይ አገር ውስጥ ያሳለ ሁኔታ ጋር ለማያያዝ ነው የምፈልገው። በተለይ አሁን ባለው ሁኔታ 2 ነገሮች አስፈላጊ ናቸው ብዬ አምናለሁ። አንደኛ ይሄ አሁን የመጣው አስቸኳይ ጊዜ አዋጅ በስራ ላይ መዋል የለበትም። ስለዚህ በተቻለን መጠን ሁሉ ያሉንን ሁሉ መንገዶች ተጠቅመን ይሄ አስቸኳይ ጊዜ አዋጅ ስራ ላይ እንዳይውል ሳይነሳ ከመሬት ሳይነሳ እንዲቀር መደረግ መቻል ያለብን ሁሉ ማድረግ ይኖርብናል። ከዚህ በፊት የነበሩ አስቸኳይ ጊዜ አዋጆች አልሰሩም። ግን ከዛ በላይ ደግሞ ይሄ ከፍተኛ ውጥቀት የሚያመጣ መሆን አለበት። በጭራሽ ስራ ላይ መዋል የለበትም። ውጤታማ እንዳይሆን ያሉንን ሁሉም መጠቀም መቻል አለበት። አንደኛ ይሄ ነው። ሁለተኛው እስካሁን ድረስ ህዝባዊ እምቢተኝነት ብዙ ቦታዎች ታዳርሷል። ዋና ከተማዋን አሁን ዳርዳር እያላት ነው፣ ግን አልገባም። ትግሉ ውጤታማ እንዲሆን አዲስ አበባን መቀስቀስ ያስፈልጋል። ስለዚህ አሁን ትኩረታችን ወደ አዲስ አበባ ማድረግ አለብን ብዬ አስባለሁ። የሚቀጥሉት ጥቂት ወራት ውስጥ አዲስ አበባን ማስነሳት ወሳኝ ስል ነው ብዬ አስባለሁ። ስለዚህ ከአዲስ አበባ ጋር ግንኙነት ያለን ወገኖች በሙሉ ትኩረታችን አዲስ አበባ በጣም ብዙ ኮምፕሌክስ የሆኑ በጣም ውስብስብ የሆኑ ችግሮች ያሉባት ከተማ ነች። በእነዚህ ባለፉት 10 ዓመታት ውስጥ ብዙ ነገሮች ተቀይረዋል። ዲሞግራፊ ተቀይሯል። የከተማው አይነቱ ተቀይሯል። ሰው ተቀይሯል። ብዙ ለውጦች አሉ እና እነሱ በተቻለ መጠን እስከመቼውም ድረስ ህዝባዊ እምቢተኝነት አዲስ አበባ ውስጥ እንዳይነሳ እርግጠኛ የሚያደርጓቸውን ስራዎች ሰርተዋል። ያም ቢሆን ግን መነሳት አለበት ብዬ አምናለሁ። ይነሳል ብዬ በጣም ከፍተኛ እምነት አለኝ። ይሄን ማድረግ መቻል አለብን ብዬ አምናለሁ። ሁላችንም አዲስ አበባ ውስጥ ህዝባዊ እምቢተኝነት እንዲነሳ የሚያደርጉ ስራዎችን እንስራ። ይህ ነው ጥሩ የማደርገው።
ዶክተር ታደሰ ከኛ ጋር ሆነው ዛሬ ስለ ኢትዮጵያ ወቅታዊ ሁኔታ አመለካከቶትን አስተሳሰቦትን ስላካፈሉን በኢትዮጵያ ድምጽ ሬዲዮ ሰራተኞችና አድማጮችም ከፍ ያለ ምስጋና አቀርባለሁ። ጌታዬ ወደፊት ሰፋ ያለ ፕሮግራም ይዘን ስለ ኢትዮጵያ ወቅታዊ ሁኔታ እንደምንወያይ ባለሙሉ ተስፋ ነኝ። ጤና ይስጥልኝ ጌታዬ።
አመሰግናለሁ ወጣ
ቻር ማጆሽ ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበዘናዎች ከጥሎ ይስማሉ 11 ሰዓት ሆኗል። ለሀገራዊ መግባባት ሲባል በርካታ የፖለቲካ ስረኞችን ፈታው ያለው የህዋት አስተዳደር ለቀጣይ 6 ወራት የሚቆየው ወታደራዊ አስተዳደር ስርዓት አስቸኳይ ጊዜ አዋጅ ማወጁን አስታውቋል። የወታደራዊ ስርዓት የታወጀው ለለፉት 6 አመታት ጠቅላይ ሚኒስትር የነበሩት አቶ አለማርያም ደሳለኝ ሀገር ማስተዳደርና ሰላምና ጸጥታ ባገሪቷ መስፈን እንዳላስቻሉና ስልጣን እንደለቀቁ በቴሌቪዥን ቀርበው በተናገሩ ማግስት ነው። ኢትዮጵያውያን ባለፉት ጥቂት አመታት ያደረጉት ለአስጨራሽ የሞት ትግል ፍልሚያ መቋቋም የተሳነው የህወሓት አስተዳደር በተለይም በኦሮሚያና በአማራ እንዲሁም በቅርብ ጊዜ በጉራጌ ዞን የተስፋፋው ተቋሙ አዲስ አበባን ማንኳኳት መጀመሩ ትልቅ ፍርሃት ውስጥ እንደከተተው ተዘግቧል። ይህንኑ ያስቸኳይ ጊዜ አዋጅ በዋነኝነት 6 ሰዎች በኃላፊነት ሲመሩት እነሱም ሳሞራ የኑስ የተመዞር ሹም ከህወሓት፣ ጌታቸው አሰፋ ብሔራዊ ደህንነት ኃላፊ ከህወሓት፣ አሰፋ ብዬ የፌዴራል ፖሊስ ጄኔራል ከህወሓት፣ ሲራጅ ፈርጌሳ መከላከያ ሚኒስቴር ከደህዴን ስልጣን ለቅቅ ያለው ያለው ኃይለ ማርያም ደሳለኝ ከደህዴን፣ ደመቀ መኮንን ምክትል ጠቅላይ ሚኒስቴር ከባዴን መሆናቸው ታውቋል። በአስቸኳይ ጊዜ አዋጁ መሰረት የሚከተሉት ይከናወናሉ ተብሏል። ቅስቀሳ ማድረግ፣ ጽሑፍ ማዘጋጀት፣ መበተን፣ በምልክት ሐሳብ መግለጽ የተከለከለ ሲሆን የአደባባይ ሰልፍ ማድረግ፣ መደራጀት፣ በቡድን ሆኖ መሄድ በጥብቅ ተከልክሏል። ማንኛውም የመገናኛ ብዙሃንን የመግዝጋትም ስልጣን እንዳለው ተጠቅሷል። የሰዓት እላፊ መቆጣጠርና ሌሎችም በርካታ ክልከላዎች በአዋጁ እንደተጠቀሱ ተዘግቧል። ይህ በእንዲህ እንዳለ የአሜሪካ መንግስት በ27 ዓመት የወያኔ አገዛዝ ለመጀመሪያ ጊዜ የኢትዮጵያ አገዛዝ ያወጣውን የአስቸኳይ ጊዜ አዋጅ በጥብቅ እንደሚያወግዝ በይፋ አስታውቋል። የአስቸኳይ ጊዜ አዋጁ መታወጅ ተከትሎ መግለጫ በመውጣት ቀዳሚ የሆነችው አሜሪካ በመግለጫዋ እንደጠቀሰችው በኢትዮጵያ ውስጥ የተከሰቱ የጸጥታ ችግሮችን መፍታት የሚቻለው ግልጽ የሆነ ዲሞክራሲን በማስፈን ብቻ መሆኑን ጠቅሳ አሁን መንግስት የወሰደው እርምጃ የባስ ብሎ ቀደም ብሎ የነበሩትን መጠነኛ ማሻሻያዎች ላይ ቀዝቀዛ ውሃ የደፋና ተቀባይነት የሌለ መሆኑን ጠቅሳለች። የአሜሪካ መንግስት መግለጫ በመጨረሻ እንደጠቀሰው አገዛዙ የደነገገውን የአስቸኳይ ጊዜ አዋጅ በድጋሚ መርምሮ እንዲያነሳ ሀሳብ አቅርቧል። አሜሪካ በተያያዘ ባወጣችው የጉዞ እግድ ማንኛውም የአሜሪካ ዜጋና የኤምባሲ ሰራተኞች ከአዲስ አበባ እንዳይወጡም አስጠንቀቃለች። በሌላ የጉዞ እግድ የስዊድን መንግስት ባወጣው የጉዞ መመሪያ እንዳለው ማንኛውም የስዊድን ዜጋ ለጊዜው ወደ ኢትዮጵያ የሚያደርገውን ጉዞ እንዲሰርዝ ሲያሳስብ አስቸኳይ ጉዳይ የገጠማቸው በተቻለ ከአዲስ አበባ እንዳይወጡ አሳስቧል። በሌላ ዜና ከፍተኛ ጫና ውስጥ ያለው የህወሓት አገዛዝ በርካታ ታዋቂ ፖለቲከኞችና ጋዜጠኞችን ከእስር ለቋል። እስክንድር ነጋ፣ አንዱዓለም አራጌ፣ ማሙሸት አማረ፣ ማዋይሽ አለሙ፣ ዘሪሁን ገብረ እግዚአብሔር፣ ኦኬሎ አኳይ፣ አህመዲን ጀብልን ጨምሮ በርካቶች ተለቀዋል። በነ በቀለ ገርባ መዝገብ የነበሩ 6ቱም ተከሳሾች ተፈተዋል። በተጨማሪም ኮሎኔል ደመቀ ግርማን ጨምሮ በርካታ የወልቃይት የአማራ ማንነት ታጋዮችም እንዲፈቱ ውሳኔ መተላለፉ ተዘግቧል። በወልቂጤ የተደረገ ያለው አድማ እስከ ትናንት ድረስ መቀጠሉ ተዘግቧል። አድማው ወደ ጉብሪና ገና አካባቢዎችን መዛመቱን የአካባቢው ነዋሪዎች ሲናገሩ መንገዶች ተዘግተዋል፣ ጎማዎችም በመንገዶች ላይ ተቃጥለዋል። ከቡታጅራ ወደ አዲስ አበባ ሲሄዱ የነበሩ የሰው ማመላለሻ ተሽከርካሪዎች ወደ ቡታጅራ እንዲመለሱም ተደርጓል። ወደ ጅማ የሚወስደው መንገድ መዘጋቱ ሲነገር በወልቂጤ ከተማ ሶላት ሰግደው ሲመለሱ በነበሩ ነዋሪዎች ላይ ተኩስ ተከፍቶ ከፍተኛ ጉዳት መድረሱም ተዘግቧል። ከተማዋ በአጋዚዎች የተጠበቀ ሲሆን በርካታ ወጣቶች መያዛቸው እና 2 ወጣቶች መገደላቸውም ተዘግቧል። የአቶ ኃይለ ማርያም ደሳለኝ ስልጣን መልቀቅ መሰረታዊ ጥያቄውን አይመልሶም ሲሉ የተለያዩ አስተያየት ሰጪዎች ተናገሩ። የፖለቲካ ድርጅት መሪዎችና ሰብአዊ መብት ተሟጋቾች እንደገለጹት የአቶ ኃይለ ማርያም ደሳለኝ ስልጣን መልቀቅ ህዝቡ የሚያነሳውን ዋናውን ጥያቄ የሚመልስ አይደለም። የኦሞ ህዝቦች ዴሞክራሲያዊ ህብረት ሊቀመንበር የሆኑት አቶ ግርማ በቀለ ውሳኔው በኦሮሚያ ያለውን ውጥረት ለማስተንፈስ ተብሎ የተደረገ ነው ብለው እንደሚያስቡና ህዝቡ እየጠየቀ ያለው ብሔራዊ መግባባት ተፈጥሮ ትርጉም ያለው ሽግግር ጊዜ እስካልተመሰረተ ድረስ ለውጥ ያመጣል ብለው እንደማያምኑ ተናግረዋል። ኢህአዴግ ታዋቂ የሆኑ እስረኞችን በመፍታት ትግሉን ለማቀዝቀዝ ያደረገው ሙከራ መኖሩን የጠቀሱት አቶ ግርማ አሁንም በሺ የሚቆጠሩ ያልተዘመረላቸው ጀግኖች በእስር ቤት ውስጥ ታስረው እንደሚገኙና እነዚህም በመፍታት ከተቃዋሚ ኃይሎች ጋር ተነጋግረው ሽግግር መንግስት የሚፈጠርበት ሁኔታ ሲያመቻቹ ብቻ ለውጡ እውን እንደሚሆን ተዘግቧል። በአሁኑ ሰዓት ኦህዴድ የጠቅላይ ሚኒስትሩን ቦታ ቢይዝ የተሻለ ነው በሚል በአንዳንድ ባለስልጣናት ስም እየተጠቀሰ ጠቅላይ ሚኒስትር እንዲሆኑ በማህበራዊ ሚዲያዎች ሀሳቦች እየቀረቡ ነውና ይህ ለጥያቄው መሰረታዊ መልስ ይሰጣሉ ተብለው የተጠየቁት አቶ ግርማ አቶ ለማ ወይም አንድ የተሻለ ሰው ቢመጣ ለሚጠየቀው ጥያቄ መልስ ለመስጠት የተሻለ እድል ሊኖረው ይችላል ብለዋል። ሌላኛው ታዋቂው የሰብአዊ መብት ተሟጋች አቶ ስንታየው ቸኩል በበኩላቸው አቶ ኃይለ ማርያም ቀድሞውንም ስልጣን የሌላቸው ጠቅላይ ሚኒስትር በመሆናቸው የእርሳቸው ከስልጣን መውረድ የሚያመጣው ለውጥ አይኖርም ብለዋል። በአሁኑ ሰዓት የሽግግር ሂደቱን ለማስጀመር እንደ አቶ ለማ መገርሳ ያሉ ታዋቂ ሰዎች ቢመጡ መልካም ነው የሚሉ ሰዎች ቢኖሩም አቶ ለማ ሆኖ ከተቃዋሚዎች አንዱ ቢሾሙ አሁን ባለው ስርዓት ምንም ለውጥ እንደማያመጡ ገልጸዋል። ወሳኙ በፍጥነት ሁሉንም ኃይሎች ያካተተ የሽግግር ጊዜያዊ መንግስት መመስረት መሆኑና ይህንንም በፍጥነት ተግባራዊ ማድረግ እንደሚገባ ተናግረዋል። በአጋሮ ከተማ መሃል በአደባባይ ቆሞ የነበረው የአቶ መለስ ዜናዊ ሐውልት እንዲፈርስ ተደርጓል። የከተማው ቀሮች በወሰዱት እርምጃ ሐውልቱ ከቆመበት እንዲወገድ መደረጉ ታውቋል። በተለያዩ ኦሮሚያ ክልል ከተሞች ዝዋይ ተቃውሞ ቀጥሏል። በአርሲ ተያ በሙስሊምና በክርስቲያን መካከለ የሃይማኖት ግጭት ለመቀስቀስ ሙከራ መደረጉ ሲዘገብ፣ በጅማ አመጽ የተቀላቀለበት ተቃውሞ በመካየር ላይ መሆኑም ተዘግቧል። በሸዋሮቢት አጋዚ ወታደሮች ግድያ መፈጸማቸው መረጃው ሲያመለክቱ መሃል አጋሮ ከተማ የተተከለውና ለአቶ መለስ ዜናዊ መታሰቢያ ቆሞ ሐውልት በቀሮች እርምጃ ተወስዶበታል። ከዚህ ቀደም ሐውልቱ ላይ ቀለም በመድፋት ገጽታው እንዲበላሽ ያደረጉት የአጋሮ ወጣቶች ሰሞኑን በወሰዱት እርምጃ ሐውልቱን ሙሉ በሙሉ በማፍረስ አስወግደውታል። የአቶ መለስ ዜናዊ ሐውልትን በከተማችን መቆም አልነበረበትም ያሉት የአጋሮ ወጣቶች ከነመጥፎ ታሪኩ ነቅለን አስወግደናል ማለታቸው ተዘግቧል። በአርሲ ተያ በሙስሊምና ክርስቲያን እምነት ተከታዮች መካከል ግጭት ለመቀስቀስ እየተደረገ ያለውን ሴራ ህዝቡ እንዲያከሽፈውም ተጠይቋል። በኢትዮጵያው ጥረት መንግስቱን የጠቀሱት ምንጮች እስካሁን ሁለት ሰዎች መገደላቸው ተዘግቧል። እንዲያነ ግጭት የሚቀሰቀሱ በአገዛዙ ካድሬዎች አማካኝነት እንደሆነም የአካባቢው ነዋሪዎች ይናገራሉ። ከእርስ በርስ ግጭት ህዝብ የሚያተርፈው ነገር ባለመኖሩ ራሱ እንዲጠብቅ የአገር ሽማግሌዎች መልእክት አስተላልፈዋል። በኦሮሚያ ክልል በተለያዩ አካባቢዎች ህዝባዊ ተቃውሞ ሲደረግ መሰንበቱ ሲታወቅ፣ በሻሸመኔ፣ በሞጆ፣ በባሌና ሮቤ፣ በጅማ ህዝቡ በአደባባይ በመውጣት የህወሓትን አገዛዝ አውግዟል፣ ከስልጣን እንዲወርድም ጠይቋል። በአዲስ አበባ ዙሪያ ያሉ ሁኔታ መረጋጋት እንዳላሳየ ከአካባቢው የሚወጡ መረጃዎች ያመለክታሉ። በመጨረሻም የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮና የአሜሪካን ድምጽን በፍርድ ቤት ለመክሰስ በሰሜን አሜሪካ የትግራይ ማህበር ውሳኔ ማሳለፉ ተዘግቧል። የትግራይ ተወላጆች ማህበር በሰሜን አሜሪካ ዋሽንግተን ዲሲ ከተማ እንደ አውሮፓውያን አቆጣጠር ጃንዋሪ 27 ቀን 2018 ባደረጉ ስብሰባ ኢሳትና ቪኦኤ አማርኛ ዝግጅት ክፍል በቀጥታና በተዘዋዋሪ በትግራይ ህዝብ ላይ ጥቃት እንዲፈጸም የሚያደርጉ በመሆናቸው ህጋዊና ዲፕሎማሲያዊ ዘመቻ እንዲደረግባቸው ሲል ውሳኔ አሳልፏል። የማህበሩ አባላት በመላ ኢትዮጵያ በሚኖሩ የትግራይ ተወላጆች ላይ ያነጣጠረ ዘርን መሰረት ያደረጉ ጥቃቶች እየተፈጸሙ መሆኑን ገልጸዋል። በተለይም በሚዲያ በሚደረገው በትግራይ ብሔር ተወላጆች ላይ ለሚፈጸሙ የዘር ጥቃቶች በቀዳሚነት በቀጥታ ተጠያቂው ሚዲያ ኢሳት ነው የሚለው የአቋም መግለጫው፣ በተዘዋዋሪ ደግሞ ቪኦኤ አማርኛው ዝግጅት ክፍል ውስጥ የሚሰሩ አንዳንድ ግለሰቦችና ሚዲያዎች በህግ ለመጠየቅ የተጀመረው እንቅስቃሴ ተጠናክሮ እንዲቀጥል ውሳኔ አሳልፏል። የሚመለከታቸው አካላት በየአካባቢያቸው በሚገኙ የህግ ተቋማት በመጠቀም በህግ ተጠያቂ እንዲሆኑ የዲፕሎማሲ ስራዎቻቸውን አጠናክረው እንዲቀጥሉ ሲሉ አረጋግጠዋል። በተጨማሪ በመላው ኢትዮጵያ በሚገኙ የትግራይ ተወላጆች የሆኑ ባለሀብቶች ለወደመባቸው ንብረቶች በክልልና በፌዴራል መንግስት ካሳ እንዲሰጣቸውና ጥቃት የደረሰባቸውን በህግ እንዲጠየቁ ብለዋል። የትግራይ ተወላጆች ማህበር በሰሜን አሜሪካ የህወሓት ያድግ ታጣቂዎች በመላው ኢትዮጵያ በሰላማዊ ዜጎች ላይ የሚወሰደውን ኢፍትሃዊ የመብት ጥሰቶች ሳያወግዙ ዘለውታል። ማህበሩ ከዚህ ቀደም ከግማሽ ሚሊዮን በላይ የኦሮሞ ብሔር ተወላጆች ከሶማሊያ ሲፈናቀሉ በዝምታ በማለፍ የሶማሊያውያን ተወላጆች ኦሮሚያ ክልል ውስጥ ተገደሉ በሚል መግለጫ ማውጣቱ ይታወሳል። የሳምንቱ አበይት ዜናዎች ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። Oh,
ተላልፎ ኢትዮጵያ ድምጽ ሬዲዮ ነው። አሁን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አንድ እንግዳ አለን። እንግዳችን ማርቲን ሺቤ ነው። ሄይ ማርቲን።
ሄይ ሄይ።
ዌልኮምን።
ለሃን
ተፈሽታ ጎንግን ዱ ያ ሃር ለሂር?
ነይ ዱ ያ ፋንታስቲስ ዋ ቲቦክሰር። ኒ ያ ዩ ኦትሮሊት ጆብ።
ታክ ስሜላ።
ኩንስካፕ ኦም ዋ ሶም ሃንደር ኢትዮጵያ።
ዲዮ ዱ ኦክሶ ቤሬታ ዱ ያ ሃር ፎር አት ቢስካዮራ ኢንተርቪው ሜኖን Shen Ethiopier och som du känner, vi ska inte nämna namnet tills vi får honom, men berätta, du har ju gjort massor för Etiopier, framförallt för journalister. Vad har du gjort? Vad är din organisation? Vad gör din organisation?
Alltså de som ju verkligen gör saker för att framhålla är ju exiljournalister som är själva och människor i landet som ju har protesterat och använt sina röster på ett sätt som har lett fram till den turbulenta utveckling vi ser nu. Det jag gjorde när jag kom ut i fängelset var ju att kände ett ansvar för de som sitter kvar, och tillsammans med Johan och andra startade Kalitifonden som har sett till att många fängslade har haft mat och medicin och kunnat söka stöd från den fonden. Men sen så känner jag ju att Etiopien är ett land som ofta ligger lite i medieskugga, och det beror ju på att de som hade kunnat göra journalistik sitter fängslade, och att det har rått undantagstillstånd under stora delar av förra året, vilket gör att journalister inte kunnat resa ut på landsbygden. Alltså det uppror som vi har sett har vi inte riktigt förstått uppfattningen av eller omfattningen av.
Hur många är det som vet att det är 1 miljon etiopier som har tvingats flytta? Som var tvungna att flytta från deras bostadsområde. Hur många tror du att...
Ytterst få. Och jag minns för något år sedan så kom Human Rights Watch rapport med att 600 menade de hade dött under det året i protester. Och det är ju oerhörda siffror. Hade det hänt i ett land som Ryssland eller någonting, då hade vi inte pratat om någonting annat. Men ja, det verkar som att det som händer i Etiopien tyvärr inte får uppmärksamhet. Och inte ens den här senaste tidens händelser, undantagstillstånd...
Är det skillnad på folk och folk? Eller på folk och fel, vad man säger på svenska.
Det finns någon mängd förklaringar till det, men Etiopien är ju traditionellt en allierad till väst och sett som ett ankarland i kriget mot terrorn. Men allt sånt börjar ju också förändras nu. Alltså, man märker ju det på omvärldens reaktioner i förhållande till Etiopien. USAs utrikesdepartement igår gick ut och kritiserade undantagstillståndet.
Med hårda
ord. Det här Etiopien behöver. Etiopien behöver öppnas upp. Det här är fel väg att gå. Idag var Bill Gates ute och kritiserade. Alltså Etiopiens närmaste vänner börjar använda hårda ord. Och den utvecklingen är spännande. Och det behövs mer journalistik från Etiopien.
Almatrota, jag gillar tvungen att försöka översätta vad du har sagt. Almatrota, känner Martin Chibie gett av Bagnå. አንድ እንግዳ ከኢትዮጵያ ለማስገባት እንግዳው እንደገባልን ከማርቲን ጋራና ከሱ ጋራ ውይይት እናደርጋለን እንደሚነግሩኝ ከሆነ ቴክኒሽያኖቼ እንግዳው ገብቷል ነው የሚሉኝ በተቻለ መጠን የእንግዳውን ሰዓት ለመጠበቅ ድምጻችንን ዝቅ እናረጋለን እኛ እሱ ሲናገር ዝም እንላለን እንግዳው ገብቷል ተናስተልኝ እንግዳዬ ማል ተናስተልኝ የሚሰማ ከሆነ
Hello.
ይሰማል ጌታ ይሰማል?
ይሰማል አሁን ተናስልኝ።
አድማጮቻችን ከኛ ጋር እንግዲህ መስመሩ በትክክል ከሰራልን ጀግናችን ታዋቂው ጋዜጠኛ እስክንድር ነጋ ይገኛል። እስክንድር ነጋን ለማናገር ማርቲን ሺቤ ከኛ ጋር አለ። እስክንድር በቅድሚያ ልንኳን ከትንሹ አስር ቤት ወጥተ ወደ ትልቁ አስር ቤት ከወገኖች ጋር ለመከላከል አበቃ እንኳን ከቤተሰቦች ጋር በአካል መገናኘን ተራጥራለን ግን በሐሳብ እስካሁን ማብረህ ነበር እንኳን ከትንሹ አስር ቤት ወደ ትልቁ ቤት ገባው እንደማችን
ሄሎ አሁን ይሰማኛል
ተሰማኛል
አሁን ይሰማናል ሰላም አላችሁ
ሰላም ነን እንግዲህ ያልነው እንኳን ከትንሹ አስር ቤት ወጥተ ከወገኖቹ ጋር በትልቁ አስር ቤት ለመታሰር በቃ ነው ያልነው ማርቲን ሺቤ ታዋቂው ጋዜጠኛ ኢትዮጵያ ታስሮ የነበረው ከዮሐን ጋር ታስሮ የነበረው እዚህ ስቱዲዮአችን ድረስ መጥቷል አንተን ለማናገር እስቲ እንግዲህ ዝም ብለ የፈለከውን ተናገር ይሄ ስልኩ አስቸጋሪ ስለሆነ እንሰማሃለን ተናገር
ሄሎ በጣም አመሰግናለሁ በጣም አመሰግናለሁ ሁላችሁም ሰርቬስ በነበርንበት ጊዜ ለአደረጋችሁልን ድጋፍ ከፍተኛ ከበረታ አለን የእናንተ ድጋፍ ነው ሞር ኢሞራል ሲንክ ሆኖ ይቆየን እግዚአብሔር ያክብርልን እላለሁ
ማርቲን ሺቢኤ እዚህ ስቱዲዮ ውስጥ አለ ማርቲን ቪሉሲያኖት förstås på engelska, prata med lite högre.
Yeah, it's wonderful to hear your voice, Eskinder. I have been reading as many your letters from the prison and your articles and your journalism, and it's really truly wonderful to hear your voice as a free man, but also reading all your writings in prison, I understood that you in a way always been free. Still in prison, you have been using your pen and your words, and I'm just so delightful and so happy to see you walk out of that prison.
Thank you very much. It's wonderful to hear your voice, and the support of the international community has been tremendous, and we're thankful. And all I can say is that I'm grateful, and thank you a thousand times.
In a text that was published that you wrote when you left prison, you wrote a lot about the challenges ahead, that there are struggles ahead, that of course you are happy that you are free from chains, but the road ahead is full of going into exile, of pain, of suffering, and even of imprisonment. How do you see the path ahead? What comes next for you and for Ethiopia?
Well, what comes next is the peaceful struggle. We'll continue to pursue our democracy through means, and it's not going to be easy, but we'll persist in our struggle, and we shall see what happens in the future.
እንዴ እስቲንም እንግዲህ አንዳንድ ጥያቄዎች ላንሳል ምክንያቱም አድማጮች በጉጉት የሚጠብቋቸው አሉ። ከስር ቤት ልትወጡ ስትሉ ትወጣላችሁ ከተባላችሁ በኋላ የሆነ ነገር ፈርሙ ተብላችሁ ነበርና ፈርሙ ይቺን ፈርሙ ያቺን ፈርሙ ብዙ ዴቨሎፕመንቶች ነበሩና አጠር አድርገህ ስለሷ ብትገልጽልን ፕሊዝ። አድማጮቻችን እንደገና ለመደወል እንሞክራለን። ያው እንደምታውቁት የኢትዮጵያ ስልክ ብዙም እንትን የሚል አይደለም ድቤት ሁዴ ሜዲያ ኢትዮጵያን ስታርተን ኢንቨስቲራሪ ሁርማን ስፒዩኔራር ኦ ሆል ኮል ፖቪልካ ሶ ፕሮታሮ ሶ ቪዳር ኢስቴለት ፎር አት ኢንቨስቲራ ፖ ኡትቪድጋ ቴሌፎን ሼንስተን
ደቨይ ቱ አንዶ viktiga saker som jag tyckte Eskinder sa.
Ja,
det ena var det internationella stödet. Att han verkligen lyfte fram det. Vad det har betytt för honom.
Precis.
Bland journalister och bland andra. Att det har liksom, ja, det internationella stödet har varit viktigt. Och han har varit medveten om hur enormt det har varit. Han har ju verkligen varit en global kamp för honom. Och det andra på frågan om vad som händer nu, så svarar han att
han
vet inte, men att det fredliga arbetet för demokrati, det fortsätter. Och det innebär att han kommer fortsätta som journalist, tolkar det som. Och det är verkligen vad Etiopien behöver.
Precis. አድማጮቻችን ከማርቲን ሺቤ ጋር እናደርገውን ውይይትን ቀጥላለን። ከእስክንድር ነጋም ጋር የምናደርገውን ቆይታ ለመቀጠል እየሞከርን ነው። እስልኩን እንደረዳን jag tror att det håller, man håller på att göra en film om Kaliti, eller hur?
Ja, det finns en
innan dess måste jag översätta vad översätta vad du har sagt till mig tidigare. Du hade tydligen någon sorts Kaliti-fonden, eller hur?
Mm.
Ja, du berättade att du hade skapat en, du och dina kamrater har skapat en Kaliti-fond som hjälper etiopiska journalister som går i fängelse med material och andra förnödenheter i den mån de kunde.
Ja.
Det visste jag inte. Men det nu jag
lär... det är också journalister som sitter fängslade i många andra länder.
Ja, precis.
Så det namnet är symboliskt.
Okej. አንድ ቃል የገባው የነበረው ማርቲን ሺቤ ከእስር ቤት ሲወጣ የኢትዮጵያ እስር ቤት ሲወጣ የነዚህን እስረኞች በተለይ ጋዜጠኞቹን ሁኔታ ከወጣው ህይወቴ እስክታልፍ ድረስ የነሱን እውነት ለዓለም ማሳወቅ እፈልጋለሁ ብሎ ነበር። ያንንም በተለያየ ሁኔታ ሲያሳውቅ ቆይቷል። ከነዚህም አንዱ ምንድነው የቃልቲ ፎንድ የሚባል አቋቁሞ ፎንዱ ቃሊቲ ፎንድ ነው የሚባለው ባለም ዙሪያ ያሉ ጋዜጠኞችንም የቃሊቲንም ይጨምራል የኢትዮጵያኞችንም ይጨምራል እርዳታ እንዲያገኙ በተለያየ ሁኔታ እርዳታ እንዲያገኙ ሲያደርግ ቆይቶ ነበርና ያው እንደሰማችሁት ከእስክንድር ጋር አጭር ውይይት ያደረግ ምንድነው ያለው ምንድነው የምታስበው ለወደፊቱ ያ ሁሉ ስቃይ አልፎ ከዛ ሁሉ ወጥተህ አሁን ነፃ ሆነሃልም እስር ቤትም ይያለህ ምንም በእስር ቤት ብትሆንም ጭንቅላትህ ነፃ ነበርና በብርህ ከመጻፍ አልተቆጠብክም ነበር ወደፊትስ ምን ታስባለህ ሲለው እኔ የአላማየን ወደ ኋላ አለልም አላማየን ግቡ ለማድረግ የጆርናሊስት ስራዬን ሰራለሁ እቀጥላለሁ ብሏል እንግዲህ ጊዜ ያሳያል ነው ያለው በማከሉ ተቋረጠብን በረታ ኮት ኦምዲን ዲን ዲን ኦርጋኒዛሽን ኒሆሬት መጣይ ሞሮን ኦክሶ
ja det jag jobbar också som chefredaktör för Blankspot som sänder live på Blankspots Facebook här
okay.
Och vi har ju försökt bevaka det som händer i Etiopien så gott det går de här sista dagarna och nu kände vi att det börjar hända så pass mycket så att vi måste göra det tillsammans så vi har bjudit in ett antal personer att tillsammans liksom fundera vad händer nu i Etiopien och för att sen göra mer journalistik från landet
det är imorgon va?
Imorgon klockan 6 på Wallingatan 37 på vår redaktion
ኦኬ በዚህ ብላንክ ስፖት በሚባለው ድርጅቱ አማካኝነት አሁን ያስተላለፈው ነው በዌብሳይቱ በሱ አማካኝነት የኢትዮጵያ ሁኔታ ይከታተሉ ነበር በተለይ በአሁኑ ጊዜ ደግሞ እጅግ በጣም ብዙ ነገሮች እየተካሄዱ ስለሆነ ይሄን ነገር በቀጥታ በመዋየት ስለሚያስፈልግ ብዙ ነገሮች እየተካሄዱ ስለሆነ በነገው ለት በዋሊንጋታን ሰላሳ ሰባት ላይ ውይይት እናደርጋለን የተወሰኑ እንግዶች ጋብዘናል ነው የሚለው እንግዲህ የምትችሉ በዛስ እንድትገኙ በዚህ አጋጣሚ ማርቲንም ዲቢዩደር ኦክሶፎል ከደህለ አልመኔተን ፎርኮማ ኦኬ ተጋብዛችኋል ባሊንጋታን 37 ስቶክሆልም የብላንክ ስፖት መስሪያ ቤት ነው ወይንም ደግሞ ጽፈት ቤት ነው Vad säger du om Etiopiens framtid eller journalisternas framtid i Etiopien om det fortsätter så här med tanke på undantagstillståndet?
Nej, det är en... Jag är nyfiken på hur du ser på det också. Men vi var ju väldigt... Jag tror många var väldigt otroligt glada såklart när inte bara Skindenega gick ut utan även Wubshetaye och en mängd journalister gick ut från fängelset och det kändes som att ja, men det här kanske är en ny start. Kanske är det någonting annat. Och bara några liksom, något dygn senare så kom nyheten om att man inför ett undantagstillstånd som nu parlamentet ska rösta om. Men jag tror också att den här benådningen är annorlunda. Innan så har regimen benådat oppositionella och journalister och så har proteströrelsen lugnat ner sig.
Mm.
Den här gången så benådar man hundratals människor och protesterna bara växer och växer. Så att det är någonting, någonting som sker och det är en sak att släppa journalister ur fängelse. Det är otroligt stort för dem och för deras familjer men det som krävs är ju alltså djupare politiska reformer. Man måste ju reformera och demokratisera liksom, det politiska utrymmet och det har vi ju inte sett några tecken på än. Och om inte det görs, då kommer ju protesterna fortsätta.
Alltså, som jag förstår, regimen är pressad både från insidan och framförallt från utsidan. Dess stödregimer, regeringar har börjat ifrågasätta vad som händer i Etiopien. Och därför var man tvungen att släppa fångarna. Framförallt den här ekonomiska blockaden kommer att spela stor roll. Etiopier har startat en process där man inte skickar pengar till Etiopien. Det är cirka mellan 3 och 4 miljarder dollar som staten får genom det här spara Etiopien. Och nu har de börjat svälta regimen genom att inte sända direkt genom officiella vägar. Och sen amerikaner och både svenskar och andra har börjat ifrågasätta vad är det som händer. Släpp fångarna och så vidare. Därför tror jag var de pressade att släppa fångarna. Samtidigt hoppas de att genom att de släppte så många fångar, politiska fångar, att den här rörelsen, motståndet, förhoppningsvis minskar. Dessutom, för att verkställa den här, har de gått ut med undantagstillstånd. Nu vet jag inte om det här kommer att fungera, men det är deras hopp att både släppandet av politiska fångarna och förklarandet av undantagstillståndet ska hjälpa dem att sitta kvar. Dessutom, de har ju sparkat statsministern. En statsminister som inte hade någon makt som helst. Men när de sparkar ut honom, de vill visa att det var hans fel.
Han var för svag.
Fast det var inte hans fel. Han hade ingenting att säga till om. Det var dem. Så etiopiska folket vill ha är en förändring i systemet. En systemförändring. Är TPLF redo för det? Jag är ytterst tveksam. Visserligen ser man att det finns en grupp inom själva TPLF som är emot det här hårdknackade metoden att fortsätta regera. Men det är en kamp inom dem. Sen finns ju de här de så kallade fyra organisationerna som utgör IPRDF. De börjar vakna från sina sömn.
Det är ju intressant, för där har man ju alltid sett på Opto och de andra partierna som lojala partier. Det TPLF bestämmer, det gör de. Men nu har ju någonting förändrats, för så är det inte längre. De köper inte allting.
እስክንድርን እየጠበቅን ከማርቲን ሺቤ ጋራ አሳቡን ጠይቀው ነበር ምንድነው የሚመስልህ የያስጨቋይ ጊዜ አዋጁ መጣዋጁ ስለው በጣም ግራም ያጋባ ነው እስረኞች ለቆ ወዲያው እንደገና ደግሞ አስጨቋይ ጊዜ አዋጅ ማውጭ በተለይ ለውጭ ሀገሩ ለማይገባው የውጭ ሀገር መንግስታት ግራም ያጋባ ነው ነው የሚለው ለአንተ ምን ይመስልሃል አለኝ እኔ እንግዲህ ተሰማኝን ነው የተናገርኩት እኔ የሚመስለኝ ወያኔ ሶስት ነገሮችን አድርጓል አቶ ኃይለ ማርያም ደሳለኝን አባሮ ጥፋቱ የሷቸው ነው ለማስበል ሞክሯል ምንም እንኳን ምንም ስልጣን የላቸው ሰሞናቸውን እናውቅ ቢሆንም ሁለተኛ ደግሞ እስረኞች ለቆ ህዝቡ በዚህ እስረኞች በመለቀቃቸው ተደስቶ መቃወሙን ያቆማል የሚል ተስፋላቸው ሶስተኛው ደግሞ ያው ደህር ሶካላደ ሙረቶ ፒስካ ነው ሙረተን ያስለፋ ፎንጋና ፒስካ ነው እንዳን ታክስቲል ስቶንለት እና ይሄ ሁለቱ እስረኞች ፈትቻለሁ በጉልበት ደግሞ እንትን እንዳይሉ አስተኳይ ግዛት አውጃለሁ ይሄንን በማድረግ ባስጭር ጊዜ ውስጥ ችግሩን ወጣለሁ ብለው ነው የሚገምቱት እንግዲህ እና ያለን ቢፎር ቬልሴቫ ፎልከት ቴንከር ኦ ትሩር ኦ ለር ሆፓስ ፖ ወደን ቪል ዮ ትሩር አት ፎልከት ቪል ሆ ኤን ፈረንድሪንግ ዴ ዴ ሶም ማን ቪል ሆ ኢን ታት አት ካስታ ዩት ኤን ኦ እርሸታ ሆኖ ሜን ጎናናን ኤለሄነ ሜን ጎናናን ሶ ቢፎር ቬልሴ ሜን ኦን ዳ ሲዳን ኒው ሶግ ዮ አት አሜሪካን ና ሃር ሜድ hårda ordalag kritiserat den här undantagstillståndet och vi väntar på att svenskarna också gör det och vi försöker informera svenskarna också att det här är fel väg, att de måste ta ställning, det kan inte fortsätta så här att vi får väl se det går inte, vi har ju väntat i 25-26 år och det har inte hänt någonting och landet går ju att splittras om det fortsätter på det viset. Det kommer inte att finnas någon Etiopien om det fortsätter så här. Det är bara folket har tålamod, det är det som håller Etiopien enat fortfarande. Hade det varit som TPLF hade velat, då hade vi mördat varandra.
Ja, men det är det som är, jag tror du är inne på någonting viktigt där. Om man tittar på hur den här proteströrelsen som började växa 2015, när det kom Addis Abeba Masterplan och Romo, liksom befolkningen började resa sig. Att hela tiden 2015, 2016, 2017 har det här varit fredliga massdemonstrationer.
Exakt.
Och man har skjutit, så man har fängslats och människor har försvunnit i tusentals. Och fortfarande det är fredliga massdemonstrationer. Och jag tror det tålamodet och att man inte har så att säga, valt att använda vapen just, utan att man har hållit det som liksom, ja, civila protester, det är också det som en sån fiende kan ju inte regimen segra någonstans. Så jag tror också att det är det som ligger bakom det vi nu ser, och att alla de många har betalt ett högt pris för att komma dit Etiopien är idag, och det behövs. När man känner en frustration över att, jag tycker fler, jag menar alla svenska redaktioner borde ju skicka team till Etiopien nu och bevaka det som händer nu, för det är avgörande, inte bara för Etiopien, för hela
Afrikas
och för hela regionen. Alltså, ingen vill ha ett sönderfallande Etiopien.
Det är det, och vad som rättade regimen var när de här massdemonstrationerna, proteströrelserna startade, Amharas sa Oromos blod är vår blod. Blodet som Oromos blod som spills är vår blod. Och Oromos svarade, den blod som spills, Amharas blod, det är vår blod. Och då blev regimen förbannad. Det är tvärtom, man vill ha separat, etniska regimer eller regeringar eller administrationer. Men folket stod enade, och det gjorde att regimen blev förbannad, och då började de skjuta runt omkring. Och sen det här försöket att uppvigla etiopiska somalier mot Oromos och tvinga 1 miljon etiopier att flytta från deras bostäder. Det är det värsta som kan hända. 1 miljon, somliga menar det är mellan 600 000 och 1 miljon. Jag läste en reportage, det är upp till 1 miljon människor fortfarande. Så en sån regim kommer inte att förändras så lätt. Den vill inte släppa makten. Makten och härligheten. De har ju haft den i 25-26 år. Så är det. Men vi får väl hoppas att saker och ting förändras. Vi väntar. Admato Tachin, Aonim, Jeta Bakenno, Skindern Lamagnet, Skindern Gagar Lamawet. Träffar du etiopiska journalister som är på flykt?
Ja, det gör jag. Med jämna mellanrum och träffar.
Okej, okay. Vad diskuterar ni om?
Mycket vill man ju veta vad som händer. Alltså få senaste nytt från området.
Vad säger de då?
Alltså, de som kommer i Sverige har ju tvingats fly. Så är det ju. Att tumskruvarna har dragits åt. Sen tror jag många nu känner
en
viss förväntan, ett visst hopp. Och det är väl det som, alltså, oavsett vad som nu sker framöver, så har ju ändå frigivandet nu av Skindinega och de andra gett hopp, tror jag. Det kan man inte ta ifrån människor. Även om det här nu skulle rullas tillbaka, så har man sett att det ger resultat. Fredliga protester ger resultat. Och det, så att säga, när man väl har lärt sig och sett det, att det är inte, så att säga, hopplöst, det här arbetet vi håller på med.
Vet du vad som är intressant? Jag har pratat med några av journalisterna och lyssnat och hört deras talan efter släppts från fängelset. Och allihopa, vad de säger är att de kommer att fortsätta deras kamp. Det betyder att de menar att vi gick inte i fängelse för att bli frisläppta. Vi hade ett mål, och det målet har vi inte uppnått. Vi fortsätter. Så de är fortfarande, de har den här lågan brinnande. Så det är intressant. Och jag känns som en människa som är i ett fritt land, som inte kunde göra mer än det här som jag gör nu. Jag skulle gärna vilja göra något mer, men min makt är begränsad. Så jag blev verkligen förvånad när jag hörde Skinder och de andra vid frisläppningen, när de berättade att de fortsätter deras demokratiska fredliga kamp. Jag hade trott att de skulle säga jag ska träffa min familj och sen ta det lugnt, och du vet. Men det var inte så. Det är intressant. Alltså, fängelset har gjort dem starkare.
Orädda.
Hur kan det gå på det viset? Du har ju varit i fängelse, så du kanske har...
Men det är väl stödet de har känt utifrån som också har fått dem att orka det. De har ändå suttit där i 7 år, 8 år. Alltså, det är lång tid som de har suttit i Kalite, de som släpps nu.
Du menar att stödet utifrån har stor betydelse?
Gör en stark, absolut. Sen är ju, jag menar, Skindinega är ju en liksom, det är 8:e gången han går ut från ett fängelse. Alltså han... någonstans så har ju han en inre styrka som är oerhörd. Alltså,
det måste vara det. Jag ska översätta det här som du sa, att stödet utifrån. Han bemannade i Batkize, det är inte servetna berk. Nazika servet i åttutin, galten och tunnum, och lilla och tunnum, 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 och እንቀጥላለን ትግላችንን ሰላማዊ ትግላችንን እንቀጥላለን ያ ሁሉ የደረሰባቸው እስርና ስቃይ ተረስቷቸው ትግላችን ቀጥላለን ብለዋል። አንተ ስርቤት ነበርክና ምንድነው ሳይኮሎጂው ምን አይነት ቢሆን ነው እስቲ እንደዚህ ሊሉበት ቻለው ስለው ዋናው ምክንያቱ ከውጭ የምናገኘው እርዳታ ከውጭ የሚደርሰን እርዳታ ድጋፍ ለጥንካሬያችን ረርቶናል ዋናው እሱ ነው የሚለው ያቪቲን ተኦሜትኪው ፒር ሃር ቢስቶት ሜስተርት ዳሃር ስተርት ፎር
ሜንስ ሶ ቢልድ ለነ ሚክ ዩት ፍሮም ፈንግልሰት ዋይ ሶም ሁንድራታልስ människor utanför fängelset och det är ju alltså det är ju unikt och det visar att den här rädslan är borta. Och har man är väl rädslan borta då är ju allting möjligt.
Precis. Det släpper allt.
Ja.
Släpper allt. Ja, እንግዲህ የሚለው ምንድነው? ደጋግሞ የሚለው እነዚህ በሳሰሩበት ጊዜ የሚደርሳቸው ድጋፍ ከውጭ ያለው የሚደርሰው ድጋፍ ሲወጡ ደግሞ ያዩትን ተሰብስቦ ያ ሁሉ ህዝብ ተሰብስቦ እነሱ ለመቀበል ያደረገውን ትብብር ሲያዩ እንዴት ወንያቸው ለዓላማቸው መቆሙ አይቀጥልም ነው የሚለው ቢሆፓስ የሆዋ ፉትባል አንድ ሹቶን ሚኒተር ማን ደሴር ዱ ፎስቶር ዴዴ ሶሚያ ሲየር ላንደት ሶሚንቶ ሃር ሪየሪንግ ሶማሊያን ሃር ቤትረ ፈርቢንደልሰ ኤን ሪየሪንግ ኢትዮጵያ ቦይ ኢየደ ሶም ሄንደር
ማን አም ፍሮጋ ፈት ስኪንደነገ ሆይ ጀት ያ ሶጋ ታን ቫ ሜ ቮይስ ኦፍ አሜሪካ አሜሪካን ሃ ቫርት ኢት አንታል. Och han har också berättat om att han blev torterad i fängelset.
Mm.
Stämmer det? Eller?
Ja,
vad har han sagt i sina första intervjuer?
Han sa så här. Han berättade om de olika sorts tortering. Han har torterats, ja. Mm. Men i detalj kommer han inte att berätta så han.
Mm.
Han har torterats genom att de hängde honom upp och ned. Och slog honom i fötterna. Mm. Inre solen. Men det finns andra också, sa han. Men han vill inte berätta om det nu, sa han. Tortyr, ja. Det ingår ju i spelet, förstår du. Alltså, han berättade att han fick slag i ansiktet.
Mm.
Och sen boxades.
Mm.
Alltså han fick stryk med fötterna och allt. Och sen vände honom upp och ned och hängde honom. Och sen slog honom i fötterna i inre solen. Så sånt har han berättat. Men han sa också det finns vidriga sorts tortyr som han inte ville berätta. Det kanske du vet. Etiopier är religiösa människor och moraliska frågor är starka hos oss. Och man vill inte berätta såna du vet, som är moraliskt oacceptabla bland befolkningen. Så även om han har upplevt sånt, han vill inte att etiopierna upplever det, även om de inte upplever det fysiskt, men mentalt. Så han sa det, han vill inte berätta nu. Jag vet inte. Det är många som har upplevt så hemska saker som är otroligt att för europeer och amerikaner det är sånt det är otänkbart. Men hos oss är människor är värda mindre än hundar. Särskilt de som är politiska fångar. Så är det. Det är bara den som vi försöker kämpa emot. Och det vi är oerhört tacksamma att det finns folk som Martin Kibie, det är verkligen så. Att som kan berätta vad som händer i Etiopien mot journalisterna. Alltså när de försöker använda sina mänskliga rättigheter. Vad är det som händer med dem? Det är verkligen, vi är tacksamma. Jag vill gärna tacka dig.
Det samma, vi får ett av minnena som man har från fängelset. Jag vet att en kvinna som lyssnade på din radiostation eller er radiostation här hörde ju att vi satt i Kaliti och kom och hälsade på oss med lite mat och
härligt! Var någonstans här?
Nej, Kaliti förut. Och sen så när jag var med i ditt radioprogram efter att jag blivit fri så minns jag att hon ringde in och sa att det var jag som kom och träffade er med mat.
Okay.
Så att även om alltså, radiovågor har ju den effekten att de kan gå igenom betong och
murar och
länder och ta sig fram information. Så att
jag vill gärna översätta det här. Kallala idellem, jennantem radio misarau kallala idellem. Bennante radio samta, and jennante agadlici, kalliti drasmatta, mgibinna chokolat mnamnizalin matta, tayi kanyallic. Ndawum, zimatice katabattawbala, zimatice nanta studios matice sinnagger, dawula, እኔ እንኳን ራስቸዋለሁ ለነገሩ እኔ ልብ የለኝም ሳምባ ብቻ ነኝ ራሳለሁ ብዙ ነገሮች ያግለም በሳክሮቲን የሚንሴታት አጥስቶ የሙት ሳክሮቲን እናንተ ሬዲዮ ላይ ቁጭ ብዬ ሳወራ ደውላ እኔ ነበርኩኝ ቃልት ይመጥቼ ስላንተ በኢትዮጵያ ድምጽ ሬዲዮ ሰምቼ መጥቼ ጠየቅኩኝ ነበርኩ ብላኛለች አለ እና የሚለው ምንድነው የራዲዮ ድምጽ ዌቮች ትልልቅ ግምብም ቢኖር ሬስቶራም ምራርባ ቢኖርም ዘልቀው ይገባሉ እና እናንተ የምትሰሩትም ቀላል አይደለም ነው የሚለው እኛም ሪሊ ማርቲን ሺቢን ከልባችን ነው እናመሰግነው ምክንያቱም የኢትዮጵያን ጋዜጠኞች ችግር ለዓለም እስከ ከነስሙ የቃልቲ ፎንድ ብሎ እስከማቋቋም የደረሰ ጀግናችን ነው ዱ ኤቨር ሄሮ ፋክቲስ ያሎባ ዱ ዮርዲት ዮ ዴ ቪቱ ባርፈር ፎልክ ነር ፎልክ ኡንደር ቮቤቲደር ሄሮ ሄሮይ ፈሜይ en hero hero en person som you desin vanliga så normala plikt på grund av att de andra massan inte vågade göra det.
Vi hoppas, om, jag tror, vi hoppas att vi får ett framtida Etiopien där det inte behövs några hjältar längre.
Nej, det vill inte ha någon hjälte. Men vad jag menade att du är hjälte är för att det fanns inte någon annan som kunde göra det då. Hade det funnits många hjältar då hade du inte blivit vår hjälte. Men på den tiden, det var bara du som kunde säga det. Att därför är det, även om du tror och tycker att det är inte är någonting speciellt, det var speciellt för oss. Så vi tackar dig på Eskinder Negas och Anders Wegner. Det blir inte någon Eskinder mera. Jag kommer imorgon. Vi ses imorgon. አልማቶቻችን እንግዲህ ማርቲንን እናሰናብትና ከእስክንድር ጋር ያለን ግንኙነት በሚያሳዝ ሁኔታ ተቋርጧል ያው የኢትዮጵያ ስልክ ደጋግሜ የምለው ነው በጣም በሚያሳዝ ሁኔታ መንግስት የለላት ያልነበራት ሶማሊያ እንኳን እንደዚህ አይነት የመገናኛ ችግር የለባትም እንግዲህ ፕሮግራማችን እስከሚጠናቀቅ ድረስ እዚህ ስቱዲዮ ውስጥ ያሉት እነ ዘውዱ እነ አቢ ነመብራቱ ያላቾን አሳሰብ አመለካከት እንሰማለን ምን ይታያቸዋል ኢትዮጵያ እንግዲህ ሰሞኑን ያለው ሁኔታ ወዴት ነው የሚወስደን ምንድነው የሚመጣው አቶ ኃይለ ማርያም ደሳለኝም ስራ ለቀው ወገን ለወገን ማነው ለወገን ደራሽ ወገን ነው ስራ ፈልጉልኝ ይላሉ ሚል የሚያስቅ ፌስቡክ ሁሉ ያለሁኝ ይሄ ፌስቡክ ጉድ ነው የሚያሰማው ምን ትላላችሁ
እንግዲህ ሰሞኑን እንደሰማነው አቶ ኃይለ ማርያም ደሳለኝ ከስልጣን መልቀቃቸውን በገዛ ፈቃዳቸው ራሳቸው አስተዋቋል በኢትዮጵያ ቴሌቪዥን ላይ ተገኝተው ነገር ግን አቶ ኃይለ ማርያም በፊት ስልጣን ነበራቸው የሚሉ ሰዎች አሉ ያው ሲምቦል ናቸው ከስራቸው ያሉ ሰዎች ናቸው እሳቸው ማኔጅ የሚያደርጓቸው የሚባሉ ነገሮች አሉ ያም ሆነ ይም ግን የህዝብ ትግል ምን ላይ እንደደረሰ የሚያሳይ ነገር ነው እና ይሄ ብዙ ጊዜ እንደሚታየው ህዝባዊ ቢተኝነቱ ያሳየው ነገር ነው ይሄ በየአካባቢው የኢትዮጵያ ህዝብ በየአለበት አካባቢ ለመንግስት ላይ ተጽኖ መፍጠሩ እነዚህን ሁሉ ስርተኞ የታሰሩ ወገኖቻችን ያላግባብ የታሰሩና የታፈኑ ወገኖቻችን እንዲፈቱ ራሱ የህዝብ ትግል የህዝብ ማዕበል ያመጣ ውጤት ነው መንግስት ላይ ተጽኖ ፈጥሮበት እነዚህ ሰዎች እንዲፈታሩ
ግን አንተስ ታስበው የዚህ አስቸኳይ ጊዜ አዋጁ ጸጥ ለጥ ያስደርገው
አስደርገውም ብዬ ነው ማስበው ምክንያቱም አሁን እያየን ነው ወልቂጤም በእንዲሁም በጎንደር አካባቢ በከፊል እና በኦሮሚያ ትላንትናም እነዚህ አይነት ተቋሞች እንደነበሩ ነው ያሉትና አዋጁ ከወጣበት ጊዜም ጀምሮ አልተቋረጠም ሂደቱ አሁን ያስቆማል ብዬ አላስብም እኔ የህዝብን ማዕበል ምክንያቱም ህዝቡ ከሚገባው በላይ ያለው መንግስት ግፍና በደል ከሃይምሮ ከመቆጣጠር በላይ ሆኗል ከሃይምሮ በላይ ሆኗል እና ህዝቡ ያው ቁጭም በማለት ሞት ነው በመውጣትም ሞት ነው ያጋጠመ ያለውና ይሄን ተጽኖ ህዝቡ ይቀለብሷል ብዬ ነው ማስበው
ለማንኛውም እንደሚመስለኝ እኔ አመለካከት ምንድነው ወያኔ ሶስት ነገሮችን አርጓል በሱ እምነት አንደኛው እስረኞቹን እስከዛሬ እስረኛ የለኝም የፖለቲካ እስረኛ ስለ ነበረው በመቶና በሺ የሚቆጠሩ እስረኞችን ለቋል እስከዛሬ የለኝም እስረኛ ይል ነበር አይኑን በጨው ታጥቦ እስረኛ ለቅቄ ያለው ብሏል በዚህ ምክንያት እንግዲህ ትግሉ ይቀዘቅዝልኛል ብሎ ተስፋ ያደርጋል። ሁለተኛው ደግሞ አቶ ኃይለ ማርያም እኚህን የፈረደባቸው ሰውዬ የባጤ ቆጥሩ ሲያስለበልባቸው ቆይቶ የሆነ ያልሆነውን ሲያናግራቸው ቆይቶ አሁን ጥፋቱ የእሳቸው ነው ብሎ አባሯቸዋል። እሱንም በማባረሬ ምናልባት ጥፋቱ ከጥፋቱ ጋር ተባሯልና ሌላ አዲስ ቢሾም ያጥሩ ይሆናል ብሎ ህዝቡ ይቀበለኛል ብሎ ይጠብቃል። ሶስተኛው ደግሞ የስዊድኖች ይሄ ምንድን ነው ሙረት ኦክፒስካ የሚሉታል ነው። ትንሽ ስጦታ ትሰጣለህ፣ እሱ ካረዳ ደግሞ ጉልበትን ትጠቀማለህ። እስረኛ በመፍታትና ጠቅላይ ሚኒስትር በማባረር ህዝቡን አባብለው ምንድን ነው አባብያለሁ ብሎ ይገምታል። ካልሆነ ደግሞ ወታደሬን ለስድስት ወር ያህል በቁጥጥር ስር እንዲያደርግ አድርጌያለሁ ብሏል። በእነዚህ ሶስቱ ምክንያቶች ሀገሪቷን እንደፈለግኩት ለመቆጣጠር እና ለመግዛት ለመቀጠል ይችላለሁ ብሎ ይገምታል። ያንን ካደረገ ለኢትዮጵያ ትልቅ እስከዛሬ የተደከመበት እስከዛሬ የሁሉ ወጣት የሁሉ ወላጅ እናት የወደቀበት ደም የፈሰሰበት የሁሉ ህፃን የሞተበት ከንቱ ነው የሚሆነው። ትግሉ በሙሉ ያ ሁሉ የ25 ዓመት የፈሰሰው ደም የሞተው ኢትዮጵያ የተከሰከሰው አጥንት ከንቱ ነው የሚሆነው። ይሄ በዚህ ስድስት ወር ይሄ የአስቸኳይ ጊዜ አዋጅ ስራ ላይ ከዋለ፣ ስለዚህ ትልቁ ትግል መሆን ያለበት ይሄን የአስቸኳይ ጊዜ አዋጅ ማቆም ነው። ይሄ የአስቸኳይ ጊዜ አዋጅ በስራ ላይ መዋል የለበትም። እንግዲህ የሚከፈለውን ለመክፈል ሁላችንም በያለንበት ትግል፣ በነገራችን ላይ ጦር ሜዳ ሄዶ መዋጋት ብቻ አይደለም። እንደውም ጦር ከፈታው ወሬ ፈታው ይላል ሀገራችን ሰው ሲተረት እና በብዙ መንገድ መታገል ይችላል። የኢኮኖሚ አቅቅባ ማድረግ እንችላለን። ኢትዮጵያኖች ከ3-4 ቢሊዮን ዶላር ነው የሚገባው ነው የሚባለው ኢትዮጵያ ውስጥ። ያንን በተለያየ መንገድ ቤተሰቦቻችንን መርዳት መቀጠል አለብን፣ የምንፈልግና የሚያስፈልጋቸው የምንችል ኦፍኮርስ። ግን ያንን በኦፊሻል መንገድ ለመንግስት እጅ እንዲገባ ለወያኔ እጅ እንዲገባ ከማድረግ ይልቅ ደግሞ እንደምንሰማው ያ የሚገባው ገንዘብ በእነሱ በግል ቦርሳ ታሽጎ ወደ ውጭ ነው የሚወጣው፣ ለግል ሀብታቸው ነው የሚያደርጉት። ያንን ለማቆም መዘጋጀት መቻል አለብን። ለወላጆቻችን ለቤተሰቦቻችን እየረዳን ግን መንግስት እጅ እንዳይገባ። ሌላው ደግሞ የተለያዩ ፕሮፓጋንዳዎችን እያንዳንዱ ኢትዮጵያዊ የሀገሩ የህዝቡ ዲፕሎማት ነው። ለምናገኘው ለምናውቀው ለሚያውቀን ሰው ስለ ኢትዮጵያ ሁኔታ ማስረዳት። አሁን ስንቱ ሰው ነው ስለ ኢትዮጵያ የሚያውቀው እዚህ ስዊድን ያለ? ያንን መሞከር መቻል አለብን። ሁሉም አምባሳደር መሆኑን መረዳት አለበት። ማን የእያንዳንዱ አስተዋጽኦ ትልቅ 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 ሮል አለች። አለበለዚያ ሀገራችን እኔ እንደሚታይ በጣም አደገኛ ሁኔታ ላይ ነው ያለችው። አሁን እንደምሰማው ከሆነ ወያኔ እኔ ከሞት ሰርዶ አይብቀል የሚል አሳሰብ ነው ያለው። ስልጣኑን አፍኖ ለመያዝ ነው የሚፈልገው። ያን ለማድረግ ደግሞ ተበድሮም ቢሆን ይገላል። እንደዚህ አይነት ድርጅት ነው አላወቅነውም ወያኔን። ያን ለማድረግ አሁን ሰሞኑን ከኡጋዴን ነጻ አውጪ ጋራ ዱባይ ጀምረው ውይይት አሁን ሰሞኑን ኬንያ ውስጥ እየፈጸሙ ናቸው። ምንድን ነው የሚሉት? አፋርን ቴሮሪስት የሚሉትን ድርጅት ቁጭ ብለው እያወሩ ነው። በሌላ በኩል ደግሞ ቴሮሪስት ያልሆነውን ሰው ቴሮሪስት ይደግፋል ወይም ስለ ቴሮሪዝም ያወራል ወይም ደግሞ እነሱ ቴሮሪስት የሚላቸውን ሰዎች ያናግራል የሚሉትን ሰው አብረህ ከእሱ ጋር ቡና ከጠጣህ ቴሮሪስት ነህ አንተም ብለው እንትን ይከሳሉ። አት ደ ሴም ታይም ቴሮሪስት ነው ብለው በፓርላማ ካስወነጀሉት ድርጅት ጋር ቁጭ ብለው ይደራደራሉ። ምንድን ነው የሚደራደሩት? ይሄ ጥያቄ እንደ ቀላል መታየት የለበትም። ምንድን ነው ለኦጋዴን ነጻ አውጪ ድርጅት እንሰጣሃለን ያሉት? የሆነ ነገር መኖር አለበት። እነዚህ ሰዎች እኔ ከሞት ሰርዶ አይብቀል የሚሉ ስለሆኑ እምፈራው እናንተ ወታደሮቻችሁን አዙሩልን ወይ የኦሮሞ ህዝብ ላይ የአማራ ህዝብ ላይ አዙሩልን፣ እኛ ይህንን የራሳችሁን መንግስት እንድትመሰግ እንትን እንላለን ሊሉ ይችላሉ። እስከዚህ ድረስ የሚሄዱ ናቸው። ለምንድን ነው ቴሮሪስት ያሉትን ድርጅት ሌላውን በሙሉ እያባረሩ ሌላውን እነዚህን በድብቅ ከኢትዮጵያ ህዝብ ጀርባ የሚያደርጉት? ለምንድን ነው? አገራችን ትልቅ ችግር ውስጥ ነው ያለችው። ኢትዮጵያዊ እያንዳንዱ ኢትዮጵያዊ ከልብ አስቦ ነገ የድሮዋን ዩጎስላቪያ እንደሚባለው የድሮዋ ኢትዮጵያ መባል እንዳይመጣ ካሁኑ በሰከነ መንፈስ የወያኔን ተንኮል ማወቅ አውቀን ለዛ መዘጋጀት አለብን። ወያኔ የመጨረሻ መሰሪ ድርጅት ነው። ወይ አጥፍቶን ነው የሚጠፋው። ይሄ እንዳይሆን በአንድ ላይ በህብረት መነሳት አለብን የሚል አመለካከት ነው ያለኝ በግሌ። እንግዲህ የኢትዮጵያ ድምጽ ሬዲዮ በዛሬው ፕሮግራሙ ያሰበው በሙሉ ባይሟላለትም በሬዲዮናችን ዌቭ በኩል መስመር በኩል እስክንድር ነጋን ድምጹን እንኳን እንድትሰሙ ለማድረግ በቅተናል። ያ ያኮራናል። በሚቀጥለው ፕሮግራማችን ደግሞ ሌሎችን እንግዶች ይዘን ለመምጣት እንሞክራለን። እኛ ፍላጎት አለን። ችግሩ ያለው የነ ደብረ ጽዮን የስለላ ድርጅት የሚያደርገው የሚያወጣው ኢንቨስትመንት ስለላን ለማጠናከርና ቴሌፎኖችን ለመጥለፍ እንጂ የቴሌፎን እድገት እንዲኖር የመስመር እድገት እንዲኖር ስላልሆነ የሀገራችን ጉዳይ እንደዚህ ሆኗል። አድማጮቻችን እስከ ፕሮግራማችን ፍጻሜ ስለቆያችሁ እጅግ በጣም እናመሰግናለን። እምንሰናበታችሁ እኔ አህመድ፣
እኔም ዘውዱ።
እዛ አሉ እንግዲህ ቴክኒሺያኑ።